የአንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይያልን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ የሚያዚያ 4 ቀን 2012 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የኤፕሪል 12 2020 ቀንብራችንን ይዘን ቀርበናል። በቅድሚያ በጽንፈኛው ኦነግ ለታገቱት ያማራ ወጣት ተማሪዎች ድምጽ እንሆንላቸው ይያልን የኢትዮጵያ አንድነት ሬዲዮ ጥሪውን ያሰማል። የኢትዮጵያ አንድነት ሬዲዮ እነዚህ ወጣቶች የታፈኑበትን 130ኛ ቀናቶች ሲያስብ ከሰው ልጅ ስብዕና ውጪ ህልውናቸውና የመብታቸው ጠባቂ ኃይል ማጣታቸውን አስመልክቶ ተገቢ ትኩረት እንድንሰጣቸው በማሳሰብ ጭምር ነው። አማራውን ለሁለንተናዊ ችግሮች በመዳረግ እንዲሁም አግራችን ኢትዮጵያን እንደ አገር መቀጠል ያለመቻል ሁለንተናዊ ቀውስ ውስጥ ያስገቧትን የዘመኑ ጽንፈኛ ቡድን በዶክተር አብይ የሚመራውን ጸረ አማራ ቡድን ያወገዘን ይህን ጽንፈኛ ቡድን ባሁኑ ቀውጢ ወቅት አማራውን ለማጥፋት የከፈተውን ዘመቻ አጥብቀን እየኮነን በታሪክም ተጠያቂ መሆኑን እናስገነዝባለን። ግፉ በስቶ በላዩ ላይ የፈሰሰበት ያለውን አማራ በጥላትነት ፈርጀው የጥላቻ አይነቶችን መፈተሻ ባደረጉት ኃይላትና ቡድኖች ላይ የተባበረ ክንዱን በማንሳት ማንነቱን ማሳየት የሚጠበቅበት ወቅት ላይ ይገኛል። አማራው ማንነቱን ሁለንተናዊ መብትና እንዲሁም ማንኛውም ዜጋ ያሉትን ጥቅሞቹን ለማስከበር ተባብሮ እንዲነሳ ጥሪያችንን እናሰማለን። የነጻነትን ዋጋ ከተረዱ ባለራዮች ጎን እንድንቆም እናሳስባለን። ወደ ዕለቱ ስርጭታችን ስንመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም በተከታታይ ሁለት ወቅታዊ ጽሑፎችን እናስደምጣለን። ከዚያም ሰፋ ያለ ጥያቄና መልስ ጊዜ ይኖረናል። እንግዳችንን ወደ ኋላ ላይ እናስተዋውቃለን። የዛሬው ስርጭታችን ከተለመደው ጊዜ ለ30 ደቂቃዎች ያህል የሚራዘም መሆኑ ከወዲሁ እንገልጻለን። አድማጮቻችን የስርጭታችንን ሙሉ ጊዜ ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah. ከታሪክ ማህደር እንደምን ሰነበታችሁ ማለት ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ አባ ገስጥ ራስ አበበ አረጋይ በሚል ርዕስ ባብራ ጀምበሬ ዶክተር በ1996 ዓ.ም የተደረሰ መጽሐፍ ምዕራፍ 21 የብሶት ነበልባል በሚል አርዕስት የተጻፈ የምዕራፉን ክፍል 2 እና የዚሁኑ ምዕራፍ የመጨረሻ ክፍል ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይም የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተለ መሆኑን እንገልጻለን። አባ ገስጥ ራስ አበበ አረጋይ አብራ ጀምበሬ ዶክተር ምዕራፍ 21 የብሶት ነበልባል ክፍል 2 እና የዚሁ ምዕራፍ የመጨረሻ ክፍል። ወታደሩ ደሞዙ በማነሱ ሲያረጁ መጦሪያ በማጣቱ አባ ገስጥን የሚያማርረው መብዛቱ አሁንስ እንቅልፍ አሳጣኝ አሉ ወይዘሮ ቆንጂት ለደጃዝማች ዳንኤል አበበ አንድ ቀን በምሳ ላይ። ይህስ ለሁሉም ስፍራ የሚሰማ ሮሮ እንደመሆኑ እጅጉ ያሳስባል አለ ወጣቱ አርበኛ ሙሉ ጌታ የስጋት ተካፋይነቱን ሲገልጽ። አባባ ይህን የተገነዘበው ቆይቷል። በቀደም እንዳነበው ተሰጠኝ የማስታወሻ እንደተረዳሁት የወታደሩ ኑሮ ስለሚሻሻልበት ለንጉሰ ነገሱ ሐሳብ አቀርቧል። በማስታወሻውም ቀድሞ በመሳፍንትና በመኳንንት የሚመራ ቁጥሩ 500 ሺህ የማያንስ ሰራዊት እንደነበረ አዘክሮ አሁን የተመደበው 20 ሺህ የጦር ሰራዊትና 20 ሺህ የፖሊስ ሰራዊት በጠቅላላው 40 ሺህ ኃይል ለመላው ኢትዮጵያ ጥበቃ እንደማይበቃ አስገንዝቧል። ለዚሁ ሰራዊት መንግስት አሁን በአመት 1 ሚሊዮን ብር ያወጣም ያን ወታደር ደግሞ በወር 18 ብር ብቻ ስለሆነ የእርሻ መሬት ከብት ቤትም ስለሌለው በወር ደመወዙ ኑሮውን ለማሻሻል ቀርቶ ለጉርሱስ እንኳን ስለማይበቃው ሲያረጅም መጦሪያ ስለሌለው ወታደራዊ ህይወት የሰለቸውና ተስፋ የቆረጠው ሲከዳ መድረሻ ያጣው ብቻ ነው በውትድርና ሙያው የሚከተለው። እንደዚህ ያለ ችግርና ብስጭት የሚኖር ወታደር በእውነቱ እምነት ሊጣልበት ስለማይቻል የወታደሩ ኑሮ ስለሚሻሻልበት የረዥም ጊዜ እቅድ አውጥቶ ለንጉሰ ነገሱ ሐሳብ አቅርቧል አለ ዳንኤል አባቱ አስተሳሰብ የረካ መሆኑን ከሚገልጽ ፈገግታ ጋር። ለወታደሩ ኑሮ መሻሻል የቀረበው ሰነድ ምን ነበር ሲል ሙልጌታ ጠየቀ ዝርዝሩን ለማወቅ ለመጓጓዝ። ስራ ፈት የሆነውን ህዝብ ስራ ለማስያዝና ውድማ ሆኖ የሚኖረውን ምድራችንን ለማቅናት የህዝቡ ኑሮና ጤና ተጠብቆ ቁጥሩ እየበዛ እንዲሄድ ለመንግስቱም ተረዳት የሚሆነው የጦር ሰራዊትና የፖሊስ ኃይል በርክቶ የሀገሩ ጸጥታ ለመልካም እንዲጠበቅ ባላገሩም የመንግስቱን የጦር ኃይል በማየት ከመጥፎ ሐሳብ ተቆጥቦ የመንግስቱን ህግ አክብሮ እንዲኖር ማድረግ ያስፈልጋል። የመንግስት የጦር ሰራዊት ያታመነ የሆነ ዘንድ በኑሮ ለማስደሰት ባለጎጆና ባለንብረት ለማድረግ መንግስት በመሬትና በቀለብ እያቃለለ ማስተዳደሪያውን ማደራጀት አለበት ይላል የአባዬ ማስታወሻ አለ ዳንኤል። አልኳ አስተዋዩ አባ ገስጤ ወታደሩን ለችግር በውል ተገንዝበው ለበላይም ሁኔታውን አሳውቀዋል አለ ሙሉ ጌታ ባንክሮ ሸዳምት ቆይቶ። መቼ ማሳወቅ ብቻ ችግሩ የሚቃለልበትን ሐሳብም አቅርቧል እንጂ ያቀረበው ሐሳብ ባጭሩ የወታደሩ ብዛትና ኑሮ እንዲሻሻል በአመት በአንድ ሚሊዮን በጀት በቀውራጃው መንግስት የሚያዝበትን ጦም አደር መሬት እንዲያቀና እንደየማረጋቸው ተወታደር ለተሻለቀ ድረስ ተግማሽ እስከ 4 ጋሻ መሬት እስከ 3 አመት ድረስ ደግሞ እንደየማረጋቸው ታስር እስከ 100 ብር ድረስ ለቀለብ ለጎጆ መውጫቸው ደግሞ አንድ ላምና በሬ ለያንዳንዳቸው እየተሰጠ አንድ ሻለቃ ጦር አንድ ስፍራ ላይ እንዲከተም በማድረግ 1500 ጋሻ መሬት ላይ 4000 ወታደር ሰፍሮ ወታደር ትምህርት ጋር አብሮ እርሻውን እያረሰ የተሻለ ኑሮ መኖር እንደሚችል በሁለተኛው አመት 1 ሚሊዮን በጀት ላይ 500 ሺህ ብር ታስቀድሞ በአንድ ሺህ 500 ጋሻ ለተቋቋሙት 4000 ወታደሮች ቀለብ መድቦ ለቀረው 250 ሺህ ብር 2000 ወታደሮችን በ750 ጋሻ መሬት ላይ አስሮ ለአንድ አመት ጎጆ መውጫና ቀለባቸውን መድቦ በማቋቋም በሶስተኛው አመት ደግሞ በሁለት አመታት ውስጥ ለተቋቋሙት 6000 ወታደሮች ቀለብ ቆርጦ በ2500 ብር 2000 ወታደሮች በ375 ጋሻ ላይ አስፍሮ 125000 ብር ለአመት ቀለባቸው ተመድቦ ቀሪው 125000 ብር ለአንድ አመት ጎጆ መውጫ በማከል በአራት አመት ውስጥ 8000 ወታደሮች በ3000 ጋሻ መሬት ላይ በማቋቋም በዚህ ሁኔታ አንዳንድ ሺህ ሰው በአንድ ስፍራ ላይ የከተመ 375 ጋሻ መሬት እያረሰ በተጨማሪም በወታደር ስነ ስርዓትም ጭምር ታንጾ ሀገርን እያለማና እየተበቀ የተደላደለ ኑሮ እንዲኖር ማድረጉ እንደሚበጅ አባጌ ሐሳብ አቅርቧል አለ ዳንኤል። ይህን ታደረገ ታዲያ ወታደሩ በሌላ ላይ እንጂ ባባዬ ላይ ማማር የለበትም አለች ሶስና ወንድሟ ባለው በመስማማት። አባታችን ተሰሙ ዲህ ለወታደሩ ደሞዝ እንዲጨምርለት ማሳሰቡ አልቀረም። ገቢ ተቀነሰ በጀት አነሰ የሚል ምክንያት እየተሰጠ ሐሳቡን የሚቀበለው አጣ እንጂ ለወታደሩ በቀድሞ ደሞዝ ላይ በወር 5 ብር ተጨምሮ 23 ብር እንዲያገኝ የተደረገው በብዙ ጉትጎታ ነው አለ ዳንኤል ቅርቅታውን ሲገልጽ። ቀጠል አድርጎም ወታደሩ ሲያረጅ መጥቶሪያ ደሞዙ ሲቋረጥ ቤተሰቡን ማስተዳደሪያ እንዳያጣ በማሰብ በልዩ ልዩ ምክንያት ተወታደራዊ አገልግሎት ለሚገለሉት ወታደሮች መተዳደሪያ የሚሆን ብዙ ጋሻ መሬት በአሩሲ ጠቅላይ ግዛት ባቦ ሙሳ አስፈቅዶ ማቋቋሚ አበጀትም አስወስኖ እንሆ ሰፊ እርሻ አስጀምሯል። በዚህም ያረጁ ወታደሮች መደገፊያ ያገኛሉ የሚል እምነት አለ ማለት ዳንኤል ወጥኑን አስረዳ። መልካም አድርጓል አባዬ። ወታደሩ ሹፌራችን በደሞዙ ማነስ ልጆቹን ለማሳደግ መቸገሩንና ይበልጡንም ታገልግሎት ሲገለል በምን ቤተሰቡን እንደሚያስተዳድር ሲያስበው ቀኑ የሚጨልምበት መስሎ እንደሚታየው ገልጾልኛል ስትል ሐሳቧን ተነዘረች ወይዘሮ ሶስና አበበ በሐዘኔታ። በሉስቲ ሁሉንም ነገር ያብረደው ለሁሉም ልቦና ይስጥ እኔ ግን ነገሩ ሁሉ አላማረኝም አሉ ወይዘሮ ቆንጅት የህዝቡ ብሶት እያስጨነቃቸው። ወይዘሮ ቆንጅትን ያሳሰበው ገንፍሎ ለመውጣት የሚጋፋው የታመቀው የህዝብ ብሶት ሳይቃለል ሁሉም በየበቱ ሲብከነከን ነበር። ገርማሜ ነዋይ የጂጂዳ አውራጃ ገዢ ተብሎ ወደ ሀረርጌ እየተዛወረው ያርቁህም ያንን ቃል የገባህበትን የህዝብ ብሶት ለማስወገድ ጥረትህን እንዳታቋርጥ ሲል የአባ ገስጥ የአርበኝነት ልጅ መረጃ አጠናካሪ የገርማሜ አሳሰበው ሲሰነባበቱ ስራቱ ጋር ያለኝ ጠብ እስከ መጨረሻው የማይበርድ ነው በማለት ገርማሜ ይህንኑ አረጋግጠለት። ገርማሜ ተጅጅጋ ወደ አዲስ አበባ እየተመላለሰ ተወታደሩ ተሲቪሉም ጋር በአላማው የሚተባበሩትን ማነጋገሩንና ታፍንጮ በር ባሻገር በሚገኘው የሉል ራስ ምሩ ኃይለ ሥላሴ ቤት ውስጥ በተቋቋመው የቀጨኔ ክበብ የሚባለው የተማሩ ወጣቶችንና ወጣት መኮንኖችን ለመዝናኛ ሰበብ ማሰባሰቡን ተያያዘው። ይህ አድራጎቱን በበጎ አይን ያልተመለከቱለት አንዳንድ የመንግስት ከፍተኛ ባለስልጣኖች ወደ ተሾመበት ግዛት በቶሎ እንዲሄድ በተደጋጋሚ ትዕዛዝ ቢሰጡትም ገርማሜ ነዋይ ሰበብ አስባብ እየፈጠረ በአዲስ አበባ ሰነበተ። ቀደም ሲልም ደጀ ሰላም በዘኬ መሳተፊያነት ሳይወሰን በዕለተ ሰንበት ማለትም ቅዳሜና እሁድ በየአጥቢያው የማህበራዊ አገልግሎት ማዕከል ሆኖ ህዝብ እየተሰበሰበበት ለእድገት የሚረዳ እውቀት የሚገበይበት እንዲሆን በቅድስተ ስላሴ መንፈሳዊ ትምህርት ቤት ውስጥ አግባብ ካላቸው ወጣቶች ጋር በመሰባሰብ ይመክር ነበር። እኔም ተሰብስበው ተሳታፊዎች አንዱ ነበርኩ ይላሉ የዚህ መጽሐፍ ደራሲ። ሆኖም በጊዜው ሐሳቡ በቤተ ክህነት ባለስልጣናት ተቀባይነት ባለማግኘቱ ወጥኑ ተጽናተ ደረጃ አላለም። ከርማሜ ግን ተስፋ ባለመቁረጥ ጉዳዩን በየጊዜው ይከታተል ነበር። በዚህ መካከል የአንድ ሴራ ጽንስስ መኩረፍረፍ መጀመሩ በአቶ መኮንን ሀብተወልድ የንግድ ኢንዱስትሪና እቅድ ሚኒስትር ዘንድ ተሰማ። አባ ገስጥ ራስ አበበ አረጋይ አበራ ጀምበሬ ዶክተር ክፍል ምዕራፍ 21 ክፍል 2 እና የዚህ ምዕራፍ መጨረሻ በዚህ ይጠናቀቃል። አድማጮቻችን የሚከተሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
ምንም አይገባኝም የዚህ ዓለም ውበት ፍጡራን ሲያነቡ ፍጡሩ ሲደሰት ፍጡር ካላደረ ለፍጡር ስቃይ ምንም ጤና የለም በዚች ምድር ላይ የሰው ልጅ በምድር ላይ የታለ ተስማማ አንዱ ለብቶ ሲያገኝ ሌላው የቀማ ስለዚህ ለሐዘን ለደስታ ለችግር ማን ነው የሚመረት ከሰው ወዲያ በምድር ማን ነው የሚመረት ከሰው ወዲያ በምድር
የነ ዳንኤል ክብረትና የኔ ሁለት አብይ አህመዶች ከዳግማዊ ጉዱካሳ የጠቅላይ ሚኒስትር ዶክተር አብይ ምስል በኔ አምሮ ውስጥና በፕሮፌሰር ብርሃኑ ነጋ እንዲሁም በመሐዘ ጥበባት ዳንኤል ክብረት አምሮ ውስጥ የሰማይና ምድርን ያህል ልዩነት ማሳየቱ ትልቅ ምስጢር ሆኖብኛል። ዶክተር አብይ በመጀመሪያ አካባቢ የኢትዮጵያ ሙሴ ሆኖ ይታየኝ ነበር። ይህን አልክደም። እየቆየን ግን ተገለበጠና ለኢትዮጵያ ጥፋት ካጋንንቱ ዓለም የተላከ ያህል ይሰማን ጀመር። ይህም እውነት ነው። አሁን ዓለምን ያተረማመሷት የሚገኙት የኮሮና ቫይረስ አምራቾች የኢሉሚናቲ ኩባንያዎች ኢትዮጵያን በቁጥጥራቸው ስር ለማስገባት በቅድሚያ መለስ ዜናዊን ተጠቀሙ። ሲበቃቸው እርሱን አስወገዱትና ይህን ብላቴና 4 ኪሎ አስገብተው በአዲስ ጉልበት ሀገራችንን ማውደም ተያያዙት። አውቆ የተደበቀ ቢጠሩት አይሰማም እንዲሉ ሆኖ ለነ ዳንኤልና ብርሃኑ ቢሰወርባቸውም ለብዙዎቻችን ግን ይህ ገሃድ እውነት በጣም ግልጽ ነው። ፕሮፌሰር ብርሃኑ ነጋ በወዲያኛው ሰሞን የአብይን ያህል ኢትዮጵያን አልወደም ዓላማው ግልጽ ባልሆነ ሁኔታ ሲያሞካሸውና በዚህኛው ሰሞን ደግሞ በመሐዘ ጥበባት ዳንኤል ትናንትና ማታ በደረጃ ኃይሌ ፕሮግራም እንግዳ ሆኖ እንቢያስከያቀር ድረስ ያንኑ የፕሮፌሰር ብርሃኑን ቃል ከሞላ ጎደል ቃል በቃል መድገሙን ስታዘብ እነሱ የተረዱት አብይ እኔ በእነሱ ያረዳድ አቅጣጫና መጠን ባለመረዳቴ ራሴን ታዘብኩት። ችግሩ የኔ እንደሆነ እስክጠራጠር ድረስ ተጨነቅኩ። ይህ ናርሲሲስት ጸረ አማራ ጠቅላይ ሚኒስትር እኔ ያለየሁለትና እነሱ ተረድተውለት ከነሱም በላይ በኢትዮጵያዊነቱን እንዲገዝ ያስደረጋቸው ተአምር ምን ይሆን ብዬም ብዙ አሰብኩ። ደጋግሜ በሐሳብ ቦታ ቦርድም አልከሰትልሃለኝ የገባችሁ እንድታስረዱኝ እለምናችኋለሁ ይላሉ በከፍተኛ ግራሞት። ብዙ ነገሮች አንጻራዊ መሆናቸው ይገባኛል። ሺ ጊዜ አንጻራዊ ይሁን እንጂ ግና ትግራይ ከነወንጀለኞቿ ልክ እንደ አንድ ነጻ ሀገር እንደ ልቧ እንድትፈነጭ ያደረገ አማራ ግን 2000 ሚሊሻ እንኳን ሲያሰለጥን አይኑ ደም የሚለብስና በሌላ በኩል ደግሞ ኦሮሞ በእያንዳንዱ ዙር በአስር ሺዎች የሚቆጠር ዘመናዊ ጦር ለሰላሳ እና አርባ ጊዜ እያሰለጠነ ማስመረቁን ለማስፈራሪያነት ጭምር በሚዲያ ሳያስታውቅ በደስታ ተውጦ ዝም ያለ፣ ንጹሐን የአማራ ተማሪዎች ከአራት ወራት በበለጠ ጊዜ በአክራሪ ኦሮሞ ሽፍቶች ታግተው ሳለ ራሳቸውን በራሳቸው ያገቱ ሰዎችን ፈልጎ ማግኘት አይቻልም ብሎ በዜጎች ያላገጠ፣ የአማራን ምርጥ ምርጥ አመራሮች በልዩ ስልት ገድሎ ወይም አስገድሎ የአንድን ትልቅ ክልል አመራር አስቀምጦ አገርን በቋንቋና በጎጥ እየበለተ ስለ ጎንጽ ሳለ ጎንደር ውስጥ አደብ ገዝቶ የተቀመጠን ፋኖን ሊያውም ኮሮና ቫይረስ ዓለምን የስንግ ይዞ በሚያስጨንቅበት በአሁኑ ሰዓት ካላጠፋሁ ብሎ የፌዴራል ጦር ያዘመተ፣ የፌዴራል መንግሥት ተብየውን መሥሪያ ቤቶች ከሞላ ጎደል ሁሉንም የኃላፊነትና ጥቅማጥቅም ቦታዎች በኦሮሞ ነገድ አባላት ካለ በቂ ችሎታና ካለ ውድድር ያቃረጠና እያቃረጠ ያለ እስስትና ይሉኝታ ቢስ ጠቅላይ ሚኒስትር በዚህ መልክ አጋኖ መግለጽ መልስ የሌለው ክፍለ ዘመናዊ እንቆቅልሽ ነው። ሀገር ላይ የደረሰውና እየደረሰ ያለው የዚህ ሰው በደል ተዘርዝሮ እንደማያልቅ አስምሬበት ማለፍ እወዳለሁ። አንዳንድ ቲያትራዊ ተግባራቱ ከሚፈጽማቸው መሠረታዊ እንከኖቹ ጋር ሲወዳደሩ ቅቡልነትን ለማግኘትና ሴራውን አጠናክሮ ለመቀጠል ከመርዳት ባለፈ ሚዛን የሚደፋ አይደሉም። ለምሳሌ እስረኛን ማስፈታትም ሆነ መፍታት ዓላማው ለትይታና ለፕሮፓጋንዳ አለፍ ሲልም ለሌላ እስረኛ ቦታ ማስለቀቅ እስከሆነ ድረስ በደስታ እምቢልታን የሚያስነፋ አይደለም። ለማንኛውም ይህን ሁሉ ወንጀል የሚሠራ ግለሰብ ማፍቀርና በንባ እየተራጩ ዘላለማዊ ክብርና ሞገስ ለጠቅላይ ሚኒስትራችን ማለት አልገባህ ብሎኛልና የገባችሁ አስረዱኝ ይላሉ ዳግማዊ ጎዱ ካሳ። ይህ ሁሉና ከዚህም የከፋ ወንጀል በፌዴራል መንግሥት ተብዮ እየተፈጸመ ሳለ የፕሮፌሰር ብርሃኑ ሚዲያዎች በሰማም እንደ ተባለበት ሰይጣን ጭጭ ብለዋል። ምሳሌ ካስፈለገ ኢካድ ፎረም የተባለው ድረገጽ የቆመበትን ቀንና ሰዓት ማየት በቂ ነው። ኢትዮጵያና ኢትዮጵያን የማይገቡን ወቅት ላይ ደርሰናል። ይህን እንቆቅልሽ የሆድ ነገር እንዳልለው እነዚህን ሰዎች በሆድ ማማት ይቸግረኛል። የሥልጣን ነገር እንዳልለውም በተለይ ዳንኤል ከንግግሩ እንደ ተረዳሁት ለሥልጣንና ለገንዘብ ጥዩፍ መሆኑን ከራሱ አንደበት ሰምቻለሁ። ምናልባት እንደ አንዴ ስለወደዱት የዚህን ሰውዬ እድፍና ጉድፍ ላለማየት ባፈርኩ አይመልሰኝ ተጠርንፈው እንደሆን ሰጋው። ይህም በሽታ ነው እንጂ ብርሃኑ አብይን ስለወደደና ዳንኤልም ስላመለከው ችግራችን እንደ ጭስ በኖ ይጠፋል ማለት እንደሆነ እነሱና እኛ ብቻም ሳልሆን ታዛቢም ሳይቀር በተግባር እያየን ነው። የእውነት አምላክ ግን ፍርዱን ይስጥ። በእውነቱ ይህ ዘመን ብዙ ጉድ እያሳየን ነው። ኢንፋቹዌሽን ወይም ካልፍ ላቭ የሚባሉ የእንግሊዘኛ ፈሊጦች አሉ። እነዚህን አባባሎች ሳልጠቀስ ጅምሬን መቋጨት አልፈልግም። በእኛም በአንድ ፈሊጣዊ አገላለጽ የወረት ፍቅር ልንላቸው እንችላለን። ልክፍት እንጂ ምክንያታዊነት የላቸውም። አንድ ሰው በቂ ምክንያት ሳይኖረው ወይም እንዲኖረው ሳይፈልግ እንዲህ አንድን ሰው የሚያፈቅርበት ወይም የሚወድበት ሁኔታ ከተፈጠረ በዚህ ፈሊጥ ይገለጻል። በዚህ መልክ ያፈቀርከውን ሰው ወደ ህሊና ስትመለስና ፍቅርህን ስታጤነው ልክ እንዳልነበርክ ይከሰትልህና ልታፍር ትችላለህ። ትችላለህ። ለማንኛውም ያብይን ጠንካራጎን እኔም እንደነሱ ባወቅኩትና ተጸጽቼ ንስሐ በገባሁ። እነዚህ ሰዎች በዚህ ሰው የተመሰጡበትንና አደባባይ የተሰጣውን የሰውየውን ገመና አስረስቶ ከኢትዮጵያዊነት አንጻር እንደዚህ ከራሳቸው አሳልፈው ሰማየ ሰማያት የሰቀሉበትን አመክንዮ ባውቅ ደስ ባለኝ። አሁንም ልድገመው፣ የገባው ካለ ቢነግረኝ ምስጋናዬ ወደር አይገኝለትም። የኢትዮጵያ አምላክ ከሰው ሰራሹ የኮሮና ቫይረስ ይጠብቀን፣ ከምስኪኑ የዓለማችን ሕዝብ ራስ ወርዶ በሰሪዎቹ በራሳቸው ላይ ንግስናውን ያሳይ፣ ጦርነቱ በራሳቸው ሜዳ ይለቅ። አሜን ነው አሜን። ዓለም አቀፍ የኢትዮጵያን ትብብር ለፍትህ መግለጫ ሚያዝያ 1 ቀን 2012 ዓ.ም ተመረተ። ሊመጣ ያለው ጥፋት ያሰጋናል። ሊመጣ ያለው ጥፋት ያሰጋናል በሚል ርዕስ ኢሰመጉ የኢትዮጵያዊ ሰብአዊ መብት ጉባኤ ባለፈው የካቲት ወር 2012 ዓ.ም ተመረተ በርዕሰ አንቀጹ ላይ ለሰጠው መግለጫ የተጠቀመበት ርዕስ ነበር። በዚህም ሊመጣ ያለው ጥፋት ያሰጋናል በሚል የሀገራችንን አደገኛ ሁኔታ አስመልክቶ ሰፋ ያለ ማብራሪያ ሰጥቷል። ዝቅ ብሎም ያለፈው ወርሃ የካቲት በኢትዮጵያ ታሪክ ውስጥ ብዙ ታሪካዊ ገድሎች የታዩበት ወር እንደነበር ያስረዳል። በየካቲት ወር ከደረሰው አሰቃቂ የሕዝብ እልቂት ተብሎ በታሪክ የተመዘገበው ፋሺስት ጣሊያን በወርሃ የካቲት 12 ቀን በአንድ ጅንበር ከሰላሳ ሺህ በላይ ንጹሐን የኢትዮጵያ ዜጎች በአሰቃቂ ሁኔታ ያለቁበት ሲሆን ከዚሁ በባሰ መልኩ የሕዝብ እልቂት ሊያስከትል የሚችል ፋሺስታዊ አዝማሚያ በኢትዮጵያ ፖለቲካ ውስጥ እየተስተዋለ ነው በማለት ስጋቱን ያብራራል። ይህንን እውነተኛ ስጋት ዓለም አቀፍ ኢትዮጵያውያን ትብብር ለፍትህ የምንጋራውና ይመጣል ብቻ ሳይሆን አሁን ባለንበት ዘመን እየተፈጸመ መሆኑን ባንክሮ እየገለጽን ሀገራችን ወደ ለየለት ዘረን ማዕከል ያደረገ እልቂት ውስጥ እየገባ እንደሆን ብዙ ማስረጃዎች ይጠቁማሉ። ለዚህ በግንባር ቀደምትነት በጽንፈኞች ኢላማ ቀለበት ውስጥ የገባው በኢትዮጵያዊነቱ የማያወላውል አቋም ያለው የአማራው ማኅበረሰብና የኦርቶዶክስ እምነት ተከታይ እንደሆኑ ምስክር የሚያስፈልገው ጉዳይ አይሆንም። ኢትዮጵያ በታሪኳ በመቶዎች የሚቆጠሩ ጦርነቶችን አስተናግዳለች። በእነዚህ ጦርነቶች ሁሉ በኢትዮጵያን ሆን ተብሎ የተቀሰቀሰ ሳይሆን ከውስጥና ከውጭ ጠላቶቿ የተቀነባበረ መሆኑ ነው። በእነዚህም ጦርነቶች ሁሉ ጠላቶቿን በድል አድራጊነት አሳፍራ መልሳለች። በአሁኑ ዘመን ግን ልዩ የሚያደርገው ከአብራኳ የወጡ ዘረኞች በቀደመው የጋራ ታሪካችን ውስጥ ጉድፍ እጅ ያላቸው ከሃዲዎችና የባንዳ ልጆች ከውጭ ጠላቶቻችን ጋር በመታገዝ የተረት ተረት ታሪክ ፈጥረው ሕዝብን በሕዝብ ላይ በማነሳሳት ብሎም ሀገርን የመናድ ሴራ በሰፊው ተያይዘውታል። ይህ በግልጽ የሚታይ ሽብርና ግድያ፣ ከኖሩበት ቀየ መፈናቀልና መባረር፣ ቤትና ንብረት መዘረፍ፣ መታገት፣ መሰደድ ባብላጫው ለአማራው ማኅበረሰብ ዕድሉ ከሆነ ይኸውና ሦስት አስርት ዓመታት አስቆጥሯል። ከሁለት ዓመት በፊት መልካም ዕድል ተገኘ ተብሎ ተስፋ የጣለበት ለውጥ አጋጣሚውን አጨልሞ የኢትዮጵያን ሕዝብ ለበለጠ አደጋ አጋልጦ ይገኛል። ይህ የአንድነት ኃይሉን የሚያሰጋ ብሎም ሀገሪቱን ወዳልታሰበ እልቂት የሚመራ በመሆኑ ሁላችንንም ያሰጋናል። መንግሥት አሸባሪ ነው። መንግሥት ስላደረሰው በደል ይቅርታ እንጠይቃለን። ኢትዮጵያዊነት ሱስ ነው። መግደል የተሸናፊነት ምልክት ነው። እመኑኝ፣ እኔ አሸጋግራችኋለሁ የሚሉትን መፈክር አሁን ላይ ሆነን ዞር ብለን ስናስታውስ በለውጥ ስም ምንኛ በአደባባይ የፖለቲካ ሥራ እንደ ተሠራብን ልብ ብለን ልናጤነው ይገባል። እንዲያ እያሉ በአደባባይ እየሰበኩን ሥልጣን ኮርቻ ላይ ከተፈናጠጡ በኋላ የተደበቀ ባሕሪያቸውን በግልጽ ተግባራዊ እያደረጉ ይታያሉ። ሀገር ሲናድ ንጹሐን ሲገደሉና ሲታገቱ እያዩ ደጋፊ መሆናቸውንም በዝምታና በቸልተኝነታቸው አስመስክረዋል። ይህ ሂደት የኢትዮጵያን ተስፋ እንዲጨልም ምክንያት ሆኗል። በሥልጣን ላይ ያለው መንግሥት የሚሠራው የፈላጭና ቆራጭ አካሄድ የአንድ ማኅበረሰብን ጥቅምና ሉዓላዊነትን በማስከበር ተግባር ላይ የተወጠረ ነው ቢባል ስህተት የሚሆነው እምኑ ላይ ነው? በአጠቃላይ ሲገመገም የሽግግር መንግሥት በሁለት ዓመት ውስጥ ጥርጊያ መንገድ ማዘጋጀት ሲገባው ባገኘው አጋጣሚ በመጠቀም ሰፊውን የኢትዮጵያ ሕዝብ በግልጽ በአደባባይ ክዷል ቢባል ስህተት አይሆንም። የሚመሩትን ሕዝብ መናቅም ሆነ አልፎ ተርፎም ማሰቃየት፣ መግደል፣ ማሳደድ፣ እምነቱ ላይ ደባ መፈጸም፣ የአንድነት ምልክቱ የሆነውን ሰንደቅ ዓላማ መያዝ እንደ ወንጀል እየተቆጠረ የሚታይበት ዘመን ላይ ደርሰናል። ከታሪክ እንደምንረዳው በሕዝብ ላይ ግፍ የፈጸሙ ግዙፍ ወታደርና ኃይል ገንብተናል ብለው የሚኩራሩ ኃያላን ተብዬዎች በአሁኑ ወቅት የት እንዳሉ ማወቅ ትምህርት ሊሆነን በተገባ ነበር። በሰላሳ ዙር ለብ ለብ ሥልጠና ሕዝብን አንበርክኮ መግዛት አያስችልም። ይህ አዝማሚያ በእጅጉን ያሳስበናል። ሁላችንም ልብ ልንለው ይገባል። በዚህ መጀመሪያ ላይ በጠቅላይ ሚኒስትሩ እውቅና በጽንፈኞቹ የጦር መሪዎች እየተመራ በሌሊት ጎንደር ከተማን ከመክበብ ኢሰብአዊ ድርጊት ተፈጽሟል። ይህ ድርጊት ንጹሃን ኢትዮጵያን ያስቆጣ ኃላፊነት የጎደለው እርምጃ ነው ብለን እናምናለን። ለዚህም ሲሰጥ የቆየው ምክንያት ፋኖን ትጥቅ እናስፈታለን የሚል እንደነበር በግልጽ ተቀምጧል። በመሰረቱ ፋኖ ከአማራው አብራክ የወጣ የተደራጀ ወጣት ከመባል ሌላ ምንም አይነት ስም ሊሰጠው አይገባም። ለመቋቋሙም ግልጽ የሆነ መመሪያ ያለው ለአማራው መብት የቆመና ያልተመለሱ የዚህን ማኅበረሰብ ጥያቄና መብት የሚያስከብር ብሎም አባቶቻችን ያቆዩልንን ኢትዮጵያን ለመገንባት ታጥቆ በቅን እየሠራ ያለ የወጣቶች ማኅበር መሆኑ ይታወቃል። ዛሬ በፋኖ ላይ ነገ ደግሞ ቀጣዩ ማን እንደሆን ትንበያ የሚያስፈልገው አይደለም። መንግሥት የአማራው ወጣቶች በተለያየ ማኅበር በተደራጁበት ከተሞች ሁሉ አመራር ላይ ያሉ ወጣቶች እየተለቀሙ እየታሰሩ ናቸው። ለዚሁ እንዲረዳው እስር ቤቶችን አጽድቶ በአማራ ወጣቶች ማጎሪያ እያደረገ ነው። እነዚህ ወጣቶችና ፋኖ ባንክ አልዘረፈም። ለልማት መስክ የወጡ የውጭ ሀገርና ሀገር ውስጥ ኢንቨስተሮችን ከነመኪናቸው አላጋዩም። ወጣቶችንና አረጋውያንን አላንገላቱም፣ አልደፈሩም፣ ጡትም አልቆረጡ። በምዕራብ ወለጋ እንደታየው የጠቅላይ ሚኒስትሩን ጉብኝት ተቃውመው ሰልፍ አልወጡ። ጠመንጃ ይዘው መንግሥትን እናወርዳለን ብለው አልተነሱም። ማለት የሚቻለው አዝማሚያው ወደ ለየለት ተጨማሪ የዘር ማጥፋት የሚደረግ ሂደት ነው ቢባል ስህተት አይሆንም። የዚህ ችግር ዋና መሠረታዊ ጥያቄ የአማራው ማኅበረሰብ የራሴ የሚለው የሚያስተባብረው ለዓላማውና ለአንድነቱ የቆሙለት በመሠረተ ልማት የሚያሳትፉ የኔ የሚለው ተወካይ የሆነ ጠንካራ ድርጅት የለውም። እዚህ ላይ ሳይሰመርበት የማይታለፈው ግን ቀደም ሲል በሕዋት ዘመን እነ ታምራት ላይኔ፣ እነ ተፈራ ዋልዋ፣ እነ በረከት ስምዖን ጨምሮ እስከ ታች መዋቅር ድረስ የሕዋት ሎሌዎችን በማስቀመጥ በሚሊዮን የሚቆጠር የአማራውን ሕዝብ አስፈጅተዋል። በልማትና በማኅበራዊ እድገትም በዓለም ላይ የመጨረሻውን የድህነትን ደረጃ ይዞ ይገኛል። አሁንም በግልጽ እንደሚታየው በአመራሩ በሕዋት ዘመን የነበረውን አሰራር ዘይቤ በመከተል ወደ ባሰ እልቂት እየገባ ነው። ጠቅላይ ሚኒስትር በኢንሳ ውስጥ አብረዋቸው ደፋ ቀና እያሉ ለዘመናት ለሕዋት ይሰሩ የነበሩና በኋላም አማካሪያቸው የነበሩትን የቅርብ ጓደኛቸውን ለአማራው ሕዝብ አንስተው መድበዋል። ከጸጥታው ጀምሮ እስከ ታች ድረስ የሚያገለግሉ ምስለኔዎች ተሰይመዋል። በእኛ እይታ ይህ ድርጊት ሆን ተብሎ የተደረገ መሆኑ እሙን ማስረጃ ነው። መሠረተ ልማት፣ ማኅበራዊ ተቋማት፣ መገናኛ፣ ትምህርት፣ የሥራ አጡን ቁጥር በሚመለከት በአማራው ክልል በፊትም ሆነ አሁን ጨርሶ የሚነሳ ጉዳይ አይደለም። ዋና ተብሎ የተያዘው ፋኖ በሚል ስም እና ሽፋን አማራውን ለበለጠ የዘር ማጥፋት ብሎም አማራውን ለመከፋፈል ተፈልጎ በርቀት ከማሸበር በራፉ ላይ ጦርነቱን መክፈት አማራጭ ሆኗል። አሁን ባለንበት ወቅት የዓለም ሕዝብና መንግሥት አስከፊ በሆነው የኮሮና ቫይረስ ስርጭት እየታመሰ ያለበት ወቅት መሆኑ ይታወቃል። ከዚህ አስከፊ በሽታ ለሕዝባቸው የቆሙ መንግሥታት ሕዝባቸውን ለመታደግ ሌትና ቀን እየተሯሯጡ ይገኛሉ። የሀገራቸውም ጦር ኃይል መሣሪያውን አስቀምጦ ሙያ ያለው በሙያው ሙያ የሌለው ደግሞ በጉልበቱ ለሕዝብ መከታነቱን እያሳየና እየተሰዋም ነው። መንግሥት ወደ 50,000 የሚጠጋ ሜካናይዝድ የሆነ ጦር ወደ ተለያዩ የአማራው ክልል በተለይም ወደ ጎንደር ከተማ አዝምቷል። እውነታው ይህ ሆኖ ሳለ ለፋኖ ወይም ለአማራው ግድ የሌለው መንግሥት ይህንን ወቅት በኃይል ለመጠቀም ለምን ተመረጠ? በፋኖ አሳቦ መንግሥት የከፈተው የትጥቅ ማስፈታት ዋናው ተልእኮ በመጀመሪያ ፋኖን ቀጥሎ ሕዝቡንና ገበሬውን ትጥቅ ማስፈታት ብሎም አማራውን ለመከፋፈል መሆኑን ለመተንበይ ነቢይ መሆን አያስፈልግም። ይህ የብሪት ወረራ ሊያስከትል የሚችለውን ጦስ ከግምት ውስጥ በማስገባት ዓለም አቀፍ የኢትዮጵያን ኅብረት ለፍትሕ የሚያወግዘው ሲሆን መንግሥትም ሊመት አካለው ጥፋት ሊቆጠብ ይገባል። ለማጠቃለል ያህል ከዚህ በታች የተቀመጡት ፍሬ ነገሮች መመለስ የተፈጠረውን ችግር ለማስወገድ መፍትሄ ይሆናል ብለን እናምናለን። አንደኛ፣ የፌደራል መንግስትና ልዩ ኃይል ባስቸኳይ ፋኖን ትጥቃት ፈታለው በሚል ስም ህዝብን ማሸበሩን እንዲያቆምና ክልሉን ለቆ እንዲወጣ። ሁለተኛ፣ አሁን ያሉት የክልሉ መሪዎች ህዝብ ያልመረጣቸውና ምንም አይነት የህዝብ ወክልና የሌላቸው ስለሆኑ ሰላምን ለማስፈን ሲባል ስልጣን መልቀቅ ይኖርባቸዋል። የአማራው ክልል የራሱ የሆኑና ቦርዱና በስፋቱ የሚወክሉትን ከላይ እስከታች ያሉ መሪዎቹን ነጻና ግልጽ በሆነ መንገድ እንዲመርጥ መደረግ ይገባዋል። ያሉት መሪዎች በእውቀትም ሆነ በሥራ ልምድ አማራውን የሚመጥኑ አይደሉም። ሦስተኛ፣ የተከሰተውን የኮሮና ቫይረስ ወረርሽኝ በተመለከተ በክልሉ ያሉ የጤና ባለሙያዎች ህዝባቸውን ከዚህ መቅሰፍት ለመታደግ ታሪካዊ ኃላፊነት አለባቸው። ለዚህም ህዝቡ ከሀገር ውስጥም ሆነ ከሀገር ውጭ ያልተቆጠበ ድጋፍ ማድረግ ያስፈልጋል። መንግሥት ይህንን የወረርሽኝ ጊዜ የተጠቀመው ሆን ብሎ መሆኑ የታወቀ ነው። በመሆኑም በየደረጃው ለሚመለከተው የዓለም ማኅበረሰብ ማሳወቅ የግድ ይሆናል። በሕግም ፊት ሊያስጠይቅ የሚያስችል ወንጀል በመሆኑ በቸልተኝነት የሚታይ አይደለም። አራተኛ፣ በተለያዩ መድረኮች እኛም ድምፃችንን ከፍ አድርገን የጠየቅነው ስለ ታገቱት ወጣት የዩኒቨርሲቲ ተማሪዎች ጉዳይ ይሆናል። በደምቢ ዶሎ ዩኒቨርሲቲ ይማሩ የነበሩ ተማሪዎች ከታገቱ ይኸውና ከአራት ወር በላይ ሆኖታል። እስካሁን ምንም አይነት አሳማኝ ምላሽ ከመንግሥት አካባቢ እየተሰጠ አይደለም። ይህ ጉዳይ ከቤተሰብና ከሀገር ማልፎ የዓለም ሰብአዊ መብት ጥያቄ እያቀረበ ያለበት ጉዳይ ነው። መንግሥት በብዙ መንገድ ጉዳዩን አደባብሶ ለማለፍ ይፈልጋል። ወላጆችን ከማጉላላትም አልፎ እስከ ማሰር ደርሷል። አሁንም መንግሥት ይህንን ጉዳይ ተከታትሎ ካሉም በሕይወት ከሌሉም ጉዳዩ በትክክል ለሕዝብ ግልጽ መደረግ ይኖርበታል። አምስተኛ፣ በየእስር ቤቱ የሚማቅቁ የሠራዊቱ አባሎችና መኮንኖች፣ የአማራ ወጣቶች እንዲሁም የሌሎች ማኅበረሰብ አባላት ባላቸው የፖለቲካ አመለካከታቸው ብቻ በእስር ይማቅቃሉ። እነዚህ የሕሊና እስረኞች በአስቸኳይ ከእስር እንዲፈቱ አጥብቀን እንጠይቃለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኖራለች። ዓለም አቀፍ የኢትዮጵያን ትብብር ለፍትህ I'm gonna go to the hospital.
አድማጮቻችን ከዚህ ቀጥለን ጥያቄና መልስ ጊዜ ኖረናል። እንግዳችን በቴሌፎን መስመር ከኛ ጋር ይገኛል። ከእንግዳችን ጋር ስለ ኢትዮጵያ ፖለቲካና በተለይም ባለሙስ ተሳፋ ስላለው ደዌ ቫይረስ ወርሽኝ የኮሌራ እንትን ጉዳይ ወያያለን። ተናስተሪ ዶክተር ደብሩ ነጋሽ በዛሬው ለት ኢትዮጵያነት ሬዲዮ ለው ይበጋበዘ መስራት በመሳተፍ መገኘትህ በራዲዮን ዝግጅት ክፍልና ባንዎቻችን ስም ስካና በማቅረብ ወደ ውይይታችን ተሻገራለን። ያው ቀጣ ወደ ውይይቱ ተሻገርኩ። ዶክተር ደብሩ ማስተዋወቁን እንግዳ አይደለምና እሱን ዘልየዋለሁ። ከይቅርታ ጋር ተናስተልኝ።
እግዚአብሔር ይመስገን። ደናሽ
ወይ? እሺ ተናስተልኝ። በመጀመሪያ እንግዲህ ያው በአገራችን በኦርቶዶክስ እምነት መሰረት ያው ዛሬ ሆሳና በዓል ነው። እንኳን አደረሰህ ብለን እንጀምር። ጤንነትም ደህና ነው ወይ?
እንኳን አብሮ አደረሰህ። እንኳን ለዚያ በቃ።
እሺ እሺ። እንግዲህ ወደ ውይይታችን በቅድሚያ እንትን ያረግነው በተቀዳሚ የዘነ ኮሮና የኮሮና በሽታ መመለከት ነው። እና እንግዲህ አንተ በአፍሪካ ውስጥ በሕክምና ሙያ ውስጥ ያለህ ነህ፣ ሰፊ አገልግሎት እየሰጠ ያለህና እንዴት እንደሚዘገብ አህጉሩ እንግዲህ ምን ሰማው የኢትዮጵያን ነው በአብዛኛው ምን ሰማው ያው የራሳችን ሀገር ስለሆነ እንከታተላለን። ለሎች ሀገሮች አንተም ባለበት ሀገር በጎረቤቶች ባለበት አካባቢ ሁሉ እንዴት ነው እየተዘገበ ያለው? ዜናዎች እንዴት ነው እየተሰራጩ ያሉት? ዝግጅቱም ስለበሽታ ያለው ዕቀት ማስፋፋት እንዴት ማሰሩት ነገሮች ከሀገራችን ጋር ለማነጻጸር ምንድነው እየተደረገ ያለው? እስቲ ይሄንን እንደባጭሩ ግምገማ ብትሰጠን።
ያው በሽታው ከተከሰተ ወዲህ በርካታ ሀገሮች ወደ 36 የሚሆኑ የአፍሪካ ሀገሮች ለመከላከል ያለ ሎክዳውን ተብሎ ከስራ የመታቀብ ይሄን የመሳሰለ እንትን አድርገዋል። በስልት ፈጥረው በረራም መንገድም ይሄን የመሳሰለ ሁሉ እንዲቋረጥ ተደርጎ በየቦታው በበርካታው ቦታ እንግዲህ አፍሪካ ይለያያል። የሰሜኑ ክፍል እንደምታውቀው ለፈረንጁም ቀረጥ ያለ ነው። አሁን ግዜውም ቀዝቀዝም ያለ ስለሆነ እንዳጋጣሚ ሆኖ የደቡቡ ብዙ የተጎዳው በበርካታ ችግር ላይ ይማቅቅ የነበረው የአፍሪካው የጥቁሩ አካባቢ የበሽታው ክስተት እጅግ አነስተኛ ነው። እርግጥ አነስተኛ የተመረመረው ማለትም ጭምር ነውና አሁን አፍሪካ ውስጥ በርካታ እሽት ማነውም ተለከፉ ሰዎች የተገኙት ደቡብ አፍሪካ ነው። ቀጥሎ ግብጽ ነው። ደቡብ አፍሪካ ወደ 2000 አልሆናል። ግብጽ ወደ 1900 አል እና የአረቦቹ ሀገሮች አልጄሪያ፣ ሞሮኮ ናቸው ከ1600 በላይ እንትን ያላቸው። የቀሩት የኛም ሀገር እንግዲህ በዛሬው ቀን ወደ 71 ነው ደረሰ የተባለው ጠቅላላ ተለከፉ የሚባሉት። የቀሩት 6 7 10 እንደመሳሰለ ነው። የሞተም ቁጥር ይሄን ያህል አይደለም በአውግሩ በኩል። ስለዚህ በህዝቡ እንትን ሲቆጣጥ ሲታይ አሜሪካን የመሰለ ለምሳሌ ከግማሽ ሚሊዮን ህዝብ በላይ ነው በአሜሪካን አገር በበሽታ የተለከፉ ሰዎች። በአንጻሩ እነ ቻይና እንግዲህ በሽታው የተከሰተበት እንትን 83,000 አካባቢ ነው ዛሬ እና እንዳቅማቸው ብዙ ነገር እያደረጉ ነው። እንደውም አንዳንድ የሚነሳው ጉዳይ አፍሪካ ውስጥ በሽታው እንደሚታወቀው በእድሜ ገፋ ያሉትን ሰዎች ነው የሚያጠቃው ለሞት የሚዳርገው ማለት ነው። እና የአፍሪካ ህዝብ በአጠቃላይ በርካታው ወጣት ስለሆነ ለበሽታው የመጋለጥ እድሉ ቢጋለጥም ለሞት የመዳረው ሁኔታ እጅግ አነስ ያለ ስለሆነ የተደረገው አቀብ በስራም በምንም በመሳሰለው እንትን ያዋጣል ወይ? ሰው ሊበላ ሊጠጣ በማይችልበት ሁኔታ ከስራ ታቀብ ማለቱ ያዋጣል ወይ የሚል ደረጃ ላይም እየተደረሰ ነው። እና አግባብም ጥያቄ ነው። ኑሮ የማይደጎምበት ህዝብ ውስጥ 3-4 ሳምንት ከስራ መታቀቡ በተለይ ደግሞ በአለፉት አራት አምስት ሳምንታት ውስጥ የበሽታው ክስተት እጅግ አነስተኛ ሆኖ ሳለ በርካታ በሽታዎች ወረርሽኝም የመሳሰሉን ተስቦንም ሆነ ወባን የመሳሰሉ ብዙ በሚረክፉበት ሁኔታ ተገቢ ነው ወይን ማድረጋችን? ለበሽታው የሚጋለጡትን በድቤ ገፋሉትን ሌላ ህመምተኛ ሌላ ህመም ያላቸውን ጭምር እነሱ ላይ ትኩረት ቢደረግ አይሻልም የሚልም ማዝማሚያም ይሰማል።
በጣም ጥሩ። እንደው ከዚህ ጋር ያያዥ አንድ ሁለት ነገሮችን ላንሳ። የመከላከሉን እርምጃ በሚመለከት የኢትዮጵያ መንግስት ተብየው ያስቸኳይ ጊዜ አዋጅ አውጇል። በሌላ አካባቢ ደግሞ የሚሰማ አገሮች በሙሉ ይመስለኛል በአፍሪካ ድንበሮቻቸው ዘግተዋል። እሺ ይሰማላውን አሁን አይሰማሽ? በዚህ በመከላከል እርምጃን በሚመለከት የኢትዮጵያ መንግስት ተብየው ያስቸኳይ ጊዜ አዋጅ አውጇል እና ሌሎችስ የአፍሪካ ሀገሮች ድንበራቸውን ዘጉ ሲባል ነው የሚሰማውና ምን እርምጃዎች ነው ተወሰዱ በአገር አቀፍ ደረጃ?
እዚህ አሁን የመኪናው ጉዞ የነመሳሰለ አቀባል በቃ ይጓጓዛል። እኛም ሀገር እንደሚደረገው ሁሉ ቃይን መሳሰለ እንትን አለ። ግን እዚህ እንትን ድንበር ላይም አቀብ ተደርጓል። እዚህም አበርካታው እዚህ አሁን ሳውዘርን አፍሪካ በተለይ ከደቡብ አፍሪካ ቅድም እንደተከስኩት በርካታው በበሽታ የተለከፉ ሰዎች ደቡብ አፍሪካም ስለሆኑ ደቡብ አፍሪካ ከቀሩስ ደግሞ እጅግ ከውጭ የምትገናኝ ሀገር እንደመሆኗ መጠን በበርካታ አካባቢ ባሉ እንትሮች እንትን እግዳላው ደግነቱ ያው በርካታ አፍሪካ ህዝብ በርሻ ላይ የተሰማራ ስለሆነ እርሻውን ምኑ አላገተውም። የእርሻውን አገልግሎት የሰርቪስ አገልግሎት ኢንዱስትሪን በመሳሰለው ላይ ይሄን ያህል እንደቀሩት እንደ አውሮፓኖች ወይም እንደ እስያኖች የተሰማሩ አይደሉም ብዙዎቹ አፍሪካኖች።
ና ያ ነው ሁኔታው። ምናልባት ይሄን ያስተኳይ ጊዜ አዋጅ የሚለውን ነገር ሲያስተብሰጥበት በአገራችን ይሄ ነገር እንደ ትልቅ የቫይረሱ መከላከያ ሆኖ ተነግሯልና አፍሪካ ሀገር ሌሎች ሀገሮች ይሄን ያወጃሉ
ማውቀው የለም ይሄን ያደረጉ የለም። እኛ ሀገር ውስጥ ተደረገ የተባለበትም መቼም ለማንም ጉሌ መስለኛል። መጀመሪያ የተባለበት ይሄ መደረግ ባልነበረበት ሁኔታ በሰሜኑ አማራ በሚባለው ክልል ጦርነት አውጇል። ስለዚህ መኪና በማይጓዝበት እንትን በወታደር መኪናም አልነበረም አሉ በአውቶቡስ ነበር ሳይጓጓዝ የነበረው። እንደምሰማው ወደ 50,000 ሰው በላይ ነው ሰራይት ነው ሰፈረበት ቢባል አሁኑ ግን ያጣላፊ በሆነበት ነው። ከዚያ በኋላ ነው እንግዲህ አሁን ማን ነው
አስቸኳይ ጊዜ አዋጅ
የተባለው? እንደውም ስገምተው ምናልባት ሰበብ ይሆናል እንዴት አንድ ቦታ ብቻ እንት አደርጋላችሁ የሚል ይመስለኛል። ካልሆነ በስተቀር ይሄ ነው የሚባል ነገር የለውም። ደግሞ ጊዜያዊ ምንትስ ያዋጅ የተባለበት በዚህ በወለጋ ያን በመሳሰለው ቦታ ሰውን አልገጣውም። ወደ 50,000 የአማራ ተማሪዎችን ከማፈናቀል በርካታ ሺህ ሰዎችን ከመግደል ተማሪዎችን ከማገት ባንክ ከመዝረፍ ያዳነው ነገር የለም። ይሄ የተባለው
አስቸኳይ ጊዜ አዋጁ
ስለዚህ የደባ ገበያ ነው ስጋው ባስር ቆዳው ባያ ነው እንትናቸው ሌላ ነው እንደሚመስለኝ።
አዎ አላማው ከዚህ ከአማራውን አፈና ለማድረግና የወሰዱ ያሉትን የግድያንትን ለመሸፈኛም ነው የሚጠቀሙበት እንጂ ለኮሮና መከላከል የሀገር ድንበር መዝጋት እርግጥ እንቅስቃሴዎች ከሌሎች ሀገሮች እንዳይገቡ ከላ መዝጋት ይችላል። ግን አስቸኳይ ጊዜ አዋጁ ከሌላ ተግባር ጋር እንደተያዘ ሁላችንም ግልጽ ነው። ሌላው ነገር ግን አንድ ከቻይና የሚሰማው ነገርና በኢትዮጵያ ውስጥ የሚነገረው ምንድነው? መድኃኒት ተገይቷል ለሙከራ አድርጉ ተብሎ የኢትዮጵያ መንግስት ተጠይቋል ይባላል። ይሄ በሚዲያ ላይ እንግዲህ ሲሰራጭ ነው። እነቱን ውሸት ለማረጋገጥ ከባድ ነውና ቻይናዎች በሽታውን ለመከላከል የሚያስችል መድኃኒት ስላለ ኢትዮጵያ ውስጥ እንዲሞከር የኢትዮጵያ መንግስት መጠየቃቸው ይፋ ሆኗል። እና ይህ ከሆነ ለምን እንደና አሜሪካ ለምን ሌሎች ሀገሮች ለሚሰቃዩ ሀገሮች መድኃኒቱ እንዲሞከር እንዳልጠየቁ አስተንትን በጣም አሳሳቢ ነውና ኢትዮጵያን አሁንም የመሞከሪያ ነገር ለማድረግ የታሰበ ይመስላል። ከዚሁ ጋር ተያይዞ ግን አንድ በሚዲያ ላይ የወጣ ያየሁት ከአንዳንድ ሀገሮች እርዳታ ሲሰጡ ለህክምናው ለመከላከያው ደቡብ አፍሪካ ይመስለኛል መሳሪያውን በመነካካት በሰጪዎች ሀገሮች ስለነካኩት በሽታ ይዞ ገብቷል በሚል አትንኩ የሚል ቅስቀሳ የሚካሄድበት ዜና ተሰራይቶ ነበርና በዚህ ጉዳይ ላይ ደቡብ አፍሪካ ተጠያቂ ነች የሚል መንግስትንም ሚዲያውንም የሚከሱ ዓለም አቀፍ የእርዳታ ድርጅቶች አሉና በዚህ ዙሪያ ምንድነው የሚባለው? እርዳታ መቀበልን ከምዕራባውያኖች በሽታውን የሚያስተላልፋሉ የሚል ኢንፎርሜሽኖች እየተሰራጩ ነው። ይሄንን የሚያስተጋቡ ዜና አውታሮች አሉ በአፍሪካ ውስጥ።
ሁለት ነገር ነው ያነሳው። መጀመሪያ የእንትኑ ላንሳ የመድኃኒቱን ልበልና ወደዛኛው መጣለሁ።
እሺ
መድኃኒቱ ባልሰማም ማን ይሄንን ጉዳይ ለኢትዮጵያ መንግስት መጠየቁን ባላውቅም ለረጅም ጊዜ አገልግሎት ላይ ይውል የነበረ በርካታ ቦታዎችም እንግዲህ አሁን በሕክምና አንድ ነገር በእርግጥ ይሄ ነገር ሰርቷል ተብሎ ስለ አንድ መድኃኒት ምስክርነት የሚሰጠው በተመሳሳይ ሁኔታ ተደጋግሞ ተመሳሳይ ውጤት ሊያስከትል ሲችል ነው። ሁሉ ነገር ተመሳሳይ ነው። ይሄም ማለት ለምሳሌ በአንድ እድሜ ገደብ ያሉ ሰዎች በዚህ በሽታ መለከፋቸው ተረጋግጦ መድኃኒቱ የሚያስፈልግበት የጤንነት ሁኔታ ላይ ቢወድቁ ወይም ቢታመሙ ቢጠናባቸው ማለት ነው። ምክንያቱም የተለከፈው ሰው ሁሉ መድኃኒቱን ወስዳል ማለት አይደለም። ለምሳሌ ከታመሙ ሰዎች ከተለከፉ ልበል መታመምና መለከፍ የተለያዩ ናቸው። ለበሽታው መጋለጥ መለከፍ ይባላል በአማርኛ። መታመም ያው ምልክት አሳይቶ እንትን በሚረዳ በሚያስፈልግበት ጊዜ ነው። እና በአጠቃላይ እስካሁን ድረስ ወደ 80% ሰው መድኃኒት የሚያስፈልገውም አይደለም። ከእንደውም መድኃኒት ከሚያስፈልግ እንግዲህ ከ20% ያውም ከእድሜያቸው ገፋ ካሉት ጭምር ነው። የኛን አይደለም ብልህ እስያ አሜሪካ ያሉት ሰዎች ነው። ስለዚህ መድኃኒቱ አገለገለ ሰራ የሚባለው በተመሳሳይ ሁኔታ በበርካታ ቦታዎች ተመርምሮ ተረጋግጦ ሲሰራ ነው። አሁን በፈረንሳይ፣ በቻይና፣ ሌላም ቦታ ክሎሮኩዊን የሚባል ለወባ ያገለግል የነበር ለረጅም ጊዜ ምናልባት ወደ 70-80 ዓመት እኛ አውሮፓኖች ማን ነው የሌላ ዓለም ሬድ ኢንዲያንስ የላቲን አሜሪካንን ዶች ደግሞ ለበርካታ ሺህ ዘመናት ሲገለገሉበት የነበረ ከዛፍ ከአንድ ዛፍ ጭንቆና ከሚባል የዛፍ ግንድ ቅርፊት የሚወጣ መድኃኒት ነው። እና ሀገሬው ያኝከው ነበር። አሁን በመድኃኒትነት ለረጅም ጊዜ ያገለግንትንስ ለመድኃኒትነት ውሏል ወባን ለመከላከል። ወባን ብቻ ሳይሆን ቁርጥማትን ይህን የመሳሰሉ አንዳንድ ጠንካራ በሽቶች አሉ። የኦቶኢሚዩን ሪያክሽን የሚባል የገዛ ሰውነታችን ምንድን ነው አይጥ በበላ ዳዋ ተመታ እንደሚባል ሁሉ አንድ ሰው ሲታመም የገዛ ሰራዊታችን በሽታውን ብቻ አይደለም የገዛ አካላታችንን የሚያጠቃበት ጊዜ አለ። ያ ኦቶኢሚዩን ሪያክሽን ይባላል በሕክምና። እነኛን የገዛ ሰውነታችንን ሊጎዳ እንዳይችል የሚያደርግ መድኃኒት መሆኑ ለረጅም ጊዜ ይታወቃል። እንዳጋጣሚ ሆኖ ይህንን ኮሮና የሚባለውንም ቫይረስ የነሱን መራባትም ጭምር ብቻ ሳይሆን በእነሱ ሳቢያ ሰውነታችን ተቆጥቶ የሚረጨው መርዝ አለ። በዛ ሳቢያ ነው እንግዲህ ውሃ እንትኑን ገልጿለሁ በኋላ ሳምባ እንትን ውስጥ ሳምባ እንግዲህ አገልግሎቱ አየር የሚገባውን አየር የኦክሲጅን የሚባለውን ለሰውነታችን ለማቀበል ከሰውነታችን ደግሞ ኦክሲጅኑ ተለውጦ ካርቦን ዳይኦክሳይድ ሆኖ ተቃጥሎ የሚወጣውን ልክ እንደ መኪና ጫስ የሚወጣውንም የምናስወጣበት ነው። የሳምባ አገልግሎት ያን ነው። ያን አገልግሎት እንዲሳነው የሚያደርግን ይሄ በሽታ እና ክሎሮኪን እነኚህን ክሎሮኪን የወሰዱ የጠናባቸው ሰዎች በርካቶቹ ለመዳን በቅተዋል ነው እና በርካታ አፍሪካ ሀገሮች የሚያደርጉ አግባብ ነው ባይነኝ እኔ። አሜሪካን ሀገር በርካታ ጥቅሞች እንትኖች አሉ፣ የገዛ ጥቅማቸው አለ። እንደውም በአጠቃላይ እንትን አሜሪካ ውድ ነው ኑሮ ታውቃ ማን ነው የሕክምና እንትኑ ወደ 30 40 ሺህ ዶላር ነው አንድ ሰው የነፍስ ወከፍ ያመት እንትን ገቢው። ከዛ የዛን አንድ አስረኛ የማያገኙ ሀገሮች የተሻለ ጤና ለዳው ህዝብ የሚሰጥበት ሀገር ነው። ስለዚህ እንዲህ አይነቱ መድኃኒት በሰበብ አስባብ ሊጓተት በቅቷል። አሁን ቅርብ ጊዜ አንድ ሰውዬ እንደውም በገዛ ፈቃዱ ይህን ሰምቶ እባክህ ለአንዱን ሐኪም ጠይቆት እንደዛ ካልከኝ ብሎ መድኃኒቱ በበጎ ፈቃድ እንትን ተብሎ የተረፈ ሰው የስኳር በሽተኛ ነው የነበረ ሰው ነው መትረፉ ተገልጿል። ስለዚህ እኔ ሰው እንደው እንዲሁ ተረዳሁት መድኃኒቱ እጅግ ሊያገለግል የሚችል ነው። እንደ አጋጣሚ ደግሞ እኛ አካባቢ እስካሁን ድረስ እንዳልኩት ጅቡቲ ወደ 80 ሰዎች ያላት ጅቡቲ ህዝቡ ትንሽ ነው። እስካሁን ድረስ ይህን የጥቁሩን አፍሪካ ሀገር እግዚአብሔር ይመስገን በእንትን አልነካውም በብዛት አልነካውም። እና ያ መድኃኒት አገልግሎት ላይ ቢውል የሚጎዳ ነገር የለው፣ ምክንያቱም ለረጅም ጊዜ የምንገለገልበትም ነው ወባንም ለመከላከል። አሁን አፍሪካ ውስጥ በርካታው አገር ለወባ የተጋለጠም ነው። አሁን እነማላይም በብዙ አፍሪካ ቦታዎች በሰራሁበት እንትን ጊዜ ነፍሰ ጡሮች አንዱ የነፍሰ ጡርነት ትልቁ ጠንቅ ወባ ነው፣ ውርጃ የሚያመጣ። ያን ለመከላከል ክሎሮኪን ደም የሚተካ መድኃኒት ጋር በቋሚነት ይሰጥ ነበር፣ ምንም ጉዳት ሳያስከትል ማለት ነው። ስለዚህ እንደ እኔ መድኃኒቱ አገልግሎት ላይ ቢውል የሚጎዳ ነው በትንሹ የሚጎዳ ነገር የለውም፣ ይጠቅማል እንጂ አሁን ከሰማሁት መረጃ ማለት ነው። እና ቢሆን ቸር ነው፣ ለእኛ ጥሩ አጋጣሚ ነው። ያ መድኃኒት መስራቱ በጣም ርካሽ ነው፣ የሚያስከትለውንም ጠንቅ በቅጡ ስለምናቅ።
እሺ፣ ያ ሌላው ተጨማሪውን እዚህን የመከላከያ መሳሪያዎችን አለማስገባት የሚለው ላይ አስተያየት ካለ?
አዎ፣ ምንድነው እሱ አይመስለኝም። አንድ እንግዲህ ተላላፊ በሽታ ከሰውነት አካል ውጪ ከሆነ ከሰውነት ሙቀት ውጪ ወይም በመሳሰለ ሁኔታ ላይ ካልቆየ በስተቀር ለረጅም ጊዜ እድሜ የለውም። ኦብሊጌት ፓራሳይት ይላል ይሏቸዋል። የግድ ነካሾች ናቸው፣ ሰው አካል ውስጥ መኖር ያለበት ነው። አሁን አንድ ቃ በነገራችን ላይ የኛ አውሮፕላን ነው ብዙውን ነገር የሚያደርስ። በነገራችን ላይ አሁን ትላንት ነው ከትላንት ወዲያ ለሶቱም የበርካታውን የሕክምና የኔ መሳሰለ እንትን የሚያጓጉዘው የኢትዮጵያ አውሮፕላን ነው። ስለዚህ እንደው ሀሜት ካልሆነ በስተቀር ያ ምቹ መንገድ አይደለም። በመድኃኒት በቁሳቁስ በሽታውን የሚያስተላልፉት አይደለም ማለት ነው። ከአሁን ቀደም ምናልባት ታውቂ ይሆናል እነ ላቲን አሜሪካ ይህን የመሳሰሉበት ቦታ ለፈንጣጣ የተጋለጡ ስላልነበሩ እነኛ ሬድ ኢንዲየንስ በቅኝ ያዟቸው ሰዎች ፈረንጆቹን ሸሽተው ወደ አንዲስ ተራራና ወደ አማዞን ደን ውስጥ እንደሸሹ የካቶሊክ ቤተክርስቲያን አንዱ አድርገ ነበረው አሮጌ ብርድ ልብስ የፈንጣጣ ህመምተኞችን ብርድ ልብስ ሆን ተብሎ በመጽዋት ልከው እየላኩላቸው በርካታ ደን የገባውን ህንድ ሬዚደንስ ለበሽታ ያልተጋለጡትን መስጊታቸው ይታወቃል። ስለዚህ እንዲህ አይነት ነገር ሊከሰት አሁን በዚህ ሁኔታ ይሄ ያን የሚያደርግ አይነት በሽታ አይደለም ማለት ነው። ሆን ተብሎም ሆነ ሳይኮን እንዲህ በቃ ሁለት ሶስት ቀን ተጉዞ በሽታ ሊያጓጉዝ የሚችል አይነት አይደለም ማለት ነው እንትሩ ቫይረሱ።
አዎ እሺ እሺ በጣም ጥሩ። አይ በሚዲያ ላይ የሚገለጽ ነገር ሁለት ነው ማለት አይቻልም። እንደው ግን ይሄ እንደ ትልቅ ሰፊ ነገር ተደርጎ እንትስተነተን ነበር። እስቲ እንግዲህ አንድ ጥያቄ ደግሞ በዚህ በሽታው በብዛት አልተሰራጨም በሚለው ዙሪያ ላይ የሚሰጥ ግምት አለ። ይሄው ምንድነው በሽታው ፀሐይ አይችልም ሙቀት ያስወግደው ይችላል ያዳክመዋል የሚል ነገር እና በአፍሪካ ውስጥ በተለይ መሰብሰሃራ በሚባሉ አገሮች በታች ያለው ብዙ ታማሚ ያለ መገኘቱ ከሙቀት ከሚባለው ጋር አፍሪካን ህዝብ ያተረፈ ይሆን? መቼም እግዚአብሔር ጥላ ይጥልምና ህክምናው የሌለበት ዓለም ውስጥ በደንብ ማለት ነው ይሄን አይነት እድል መኖሩ ተስፋው አለ ማለት እንችላለን? እስቲ በዚህ ላስተያየት ብቻ ብሰጥበት
ሳይደግ ሳይጣላም ይላሉ ኮንሰሪ እና ይመስላል እንግዲህ እንትኖችን بنመለከት በአለም ላይ ትልቁ የህዝብ በአለም ትልቁ ህዝብ የሚኖርበት ሀገር እንደምታውቀው ቻይና ነው። ሁለተኛው ህንድ ነው። ሶስተኛው አሜሪካ ነው። አራተኛ ኢንዶኔዥያ ናቸው። እንግዲህ እነኚህ ነገሮች እንኳን እንመለከት በትልቅነት ትልቁ ሀገር ራሽያ ነው። በመሬት ብዛት ማለት ነው በእኛው
ግዙፍ ነው።
ካናዳ ነው። አዎ እና እነኚህ ሀገሮች ውስጥ ህንድንም ያህል እንደውም ገሚስ አህጉር እኮ ነው የሚሉት እንደ ሰብኮንቲነንት ነው። በርካታ ከቻይና ያልተናነሰ ህዝብ ያለበት ነው። ወደ 1.3 ቢሊዮን ህዝብ ያለበት ሀገር ነው። እዛ ውስጥ የሚደንቅ ነው። እርግጥ ይሄ ቁጥር ማለት የተለከፈው ይሄ ነው ብቻ ማለት አይደለም፣ ግን ለእውነቱ ቀረብ ሳይል የሚቀር አይመስለኝም። ምክንያቱም ብዙ ነገር እግድ አድርገዋል። 4000 አካባቢ ነው እዛ አሁን ለምሳሌ። ለኔ ያን ስትመለከት ኢንዶኔዥያ ከ240 ሚሊዮን ህዝብ በላይ ያለበት ሀገር ነው። ችምችም ያለ የዛሬ 3 ወር ዛን ነበርኩኝ። እንደው በተለይ እነኚህ ቦርኒዮ እናንተን በአለም በርካታ ህዝብ በጥቂት ቦታ ከሚኖርባቸው ሀገሮች ጭምር ነው። 4000 ያህል ነው
የተያዘባቸው።
ቻይና ቢሆን ደብቁ ይባላል። ኢንዶኔዥያ የሚደብቁ እንትኖች አይደሉም፣ በዚህ የሚታሙ አይደሉም። እና በሙሉ ባንግላዴሽም በጣም ትንሽ ነው፣ ወደ 2000 ግድም ነው። እንግዲህ ሞቃት የሆኑት ሀገሮች በሙሉ የገዘፈ ቁጥር የላቸውም። ናይጄሪያ ለምሳሌ ወደ 200 ግድም ነው። እና አሁን ደቡብ አፍሪካን ብንመለከተው አንዱ ቀዝቀዝ ማለት ነው። ከኢኳተር ወደ 5-30 ዲግሪ ያህል ወረድ ይላል። እና ቀዝቃዛ ሞቃት የተባሉትን ቦታዎች እስካሁን ድረስ እግዚአብሔር ይመስገን የእንትኑ ቫይረሱ የሚወደው እንትን ቀዝቃዛ አየር ነው እንትን ለማለት ለመራባት የሚያስችለው። እና እንደ ኢንፍሉዌንዛ ነው። ኢንፍሉዌንዛውን ቃሉ ራሱ በቅዝቃዜ የሚራባ እንደማለት ነው በጣሊያንኛ። የነኛ ዝርያ ነው የበሽታና እግዚአብሔር ፈቃዱ ከሆነ ለአውሮፓም ምናልባት ሁኔታው ሻል ሊሆናል ብዬ ነው የምገምተው። አሁን አየራቸው ሞቅ እያለ ስንት ሲል እና የአፍሪካ አየር ሳይጠቅመን የቀረ አይመስለኝም። እኔም በቅጡ እንትን እላለሁ ያንን ይጋራል ያለን
እንግዲህ አድነና ትርፈን ነው ወገኖቻችንን እንደው ምንም በለለበትና ብዙ በብርሃ በሌላ በተራ በሽታዎች የሚማቅቅዝ ይሄንን ይሄን ሁኔታ ካለው በጣም ወነቱ ብዙ ሚሊዮን ተራፊ ሊሆን ይችላል ማለት ይችላል። የኢትዮጵያ መንግስት ግን 28 ሚሊዮን ሊያዝ ይችላል በበሽታው ብሎ መግለጫ አውጥቷል። እና እንደው በየባንድ ወር ስንት ሰው እንደሚሞት ሁለተኛ ወር ሶስተኛው ወር ብሎ ያወጣው መግለጫ አለና ምን ያህል ሳይንስ አይሆነ ጥናት እንደሆነ አይታወቅም። ግን አሁን በፀሐይ እንደዛ አይነት ነገሮች የሚያግድላቸው የሚያግድልን ከሆነ ይሄ ተባለውን ስጋት ይቀንሳል ይመስለኛል። እስቲ ወደ ሌላው ጥያቄ ልሰድና አቶ ወርቁ ጥያቄ ያቀርብልሃል። ጠብቀኛል ጊዜ
አናስተልኝ ዶክተር ደብሩ ያው ደና እግዚአብሔር ይመስገን። እስኪ ደግሞ እኔም አንድ ጥያቄ ልወርውርና ቀደም ሲል ተቀስቀስ አርገው ነበርና እኔም ደግሞ ወደ አየር መንገዳችን መልሰ የኢትዮጵያ አየር መንገድ በበረረባቸው አገሮች ሁሉ ቫይረሱን ለማሸጋገር ምክንያት ሆኗል የሚል አባባል አለና የኢትዮጵያ አየር መንገድ ወደ ቻይና ያደርገ የነበረውን በረራ ለማቆም ፍቃደኛ ባለመሆኑ መንግስታቶች ለማገድ መገደዳቸውን በሚዲያ ተዘግቦ ሰምተናል። ይህን አስመልክቶ የአፍሪካ ሚዲያዎች በምን ሁኔታ ዘገቡት? እንዴት ሳየው አንተ በሌሎቹ አገላለጽ ከአፍሪካኖች እይታ ማለቴ ነው። አመሰግናለሁ።
እሺ እንግዲህ አንድ ቅድም ተጠቅሼው እንደነበረው የኢትዮጵያ አየር መንገድ በአህጉራችን የቦታው የሚበራ አይሮፕላን ሆኑን ብቸኛ ነው በርካታ ቦታዎች እና አንዳንዱ ቦታ ሁለት ሶስት ቦታ የሚበርባቸውም አሉ። አሁን እነ ናይጄሪያ መሰለኝ። እንደዚህም ሆኖ የኢትዮጵያ አየር መንገድ የሚበርባቸውን ማላዊ 12 መሰለኝ በዛሬው ነው በትላንቱ እንትን የኢትዮጵያ አየር መንገድ የሚበርባቸው ቦታዎች የኛንም ሀገር ጀምሮ እንግዲህ ወደ እኛ ሀገር 71 ነው ዛሬ በሽታው ተከሰተ ከተባለ ምናልባት አንድ ወር ግድም መሰለኝ ወደ አካባቢ 71 ነው የተባለው እና ሐሜት እንጂ የኢትዮጵያ አየር መንገድ እንደውም በርካታ ሀገሮች የኢትዮጵያ አየር መንገድ የሚበርባቸው ዛሬም በሽታው ያልተገኘባቸው ቦታዎች አሉ። በነገራችን ላይ እንደው ለውቀት እንዲሆነን ማለት ነው። አንዴ ነው ሁለተኛ የኢትዮጵያ አየር መንገድ ወደ ቻይና ይበር በነበረበት ጊዜ እንትኖቹ የነነ ማን ነው የማቆሙን እንትን በኢንተርናሽናል ሲቪል ኤቪዬሽን ኦቶሪቲ የሚሉት አለ ካናዳ ያለ የነሱም እጅ የመንግስታቶችም እጅ ነው። እንደውም በርካታውን እንደምገምተው እኔ ዝርዝሩን ባላውቅም በምዕራብ ሀገሮች እንትንም እግድ ነው በርካቶች አሁን አየር መንገዶች ራሳቸውን እንትን ያደረጉበት የገቱበት። አሁን እንደምታውቀው ሰው ነው እንጂ የማይጓጓዘው የኢትዮጵያ አየር መንገድ ነው። በርካታ በአህጉር ውስጥ እቃን የሚያጓጉዝ እሱ ነው። ለህክምናው የሚያጓጉዘው እሱ ነው። እንደውም እኔ ትላንትና ከኢትዮጵያን እንትና ደብዳቤ መጥቶልን የሚያሳስባችሁ ከሆነ ባለቤቴም አውሮፓዊ ስለሆነች ለመሄድ የምትፈልጉ ከሆነ የሚል ወረቀት መጥቶልናል እና ያ እንኳ የኢትዮጵያ አየር መንገድ ነው አሉ እንትኑ የሚያደርገው ይሄንን ምንድነው የሚባለው ቻርተር ፍላይት የሚያደርጉት
እና ካርጎም ጭምር
ካርጎ እንዳለን አሁንም አልተጓጎለም ካርጎ በነገራችን ላይ እና አንድ ነው ልለው የምፈልገው ነገር አለ ተቆል ወርቁ እዚች ላይ እንግዲህ እንደ ኢትዮጵያዊ ማለት ነው እንደ ራንትናችን አንደኛ አሁን የአየር መንገድ አጓጓዥ ነው ፈቃደኛን የሚያጓጉዝ እንጂ በግልም በእንትንም የሚያደርግ አይደለም። ይህንን ዛሬ የተከሰተውን ችግር ስንመለከትና አንድን ነገር እኮ በምናደርግበት ጊዜ ሊያስከትል የሚችለው ምንድን ነው ነው አሁን የዚህ በሽታ በርካታው ተጠቂ በእድሜ ገፋ ያለው ህዝብ ነው። እኛ ታዳጊ የሚባሉ ሀገሮች እንግዲህ እስካሁን ድረስ ከ60 እድሜ በታች ያሉት ሰዎች አንዳንድ ችግር ከሌለባቸው በስተቀር ለሞት የዳረገው ሰው የለም። በዓለም ላይ 1.8 ሚሊዮን ህዝብ ነው በበሽታው ተለክፎ የሚባለው። ወደ ግማሽ ሚሊዮን ያለቀው 6% ነው። እንግዲህ 6% ትልቅ ቁጥር ነው፣ ግን 6% ከትንሽ ልጅ እስከ አዋቂ ሆኖ ሳይሆን ለዛ የተጋለጡት ሰዎች እንትኖቹ እንትኑ በድንም ጠና ያለው ጭምር ነው። በተበርካታው እንደምታውቀው አውሮፓ፣ አሜሪካ፣ እነ ጣሊያን፣ ስፔን እና አሜሪካ በበሽታ የተጠቁ ያሉት ሰዎች በድንያቸው ገፋ ያሉ ብቻ ሳይሆኑ አንዳንድ ጣጣም ጭምር ያለባቸው ናቸው።
ትክክል።
አሁን አፍሪካ ውስጥ ብናይ በርካታው ህዝብ ምናልባት 70-80% የሚሆነው ከ60 ዘመን በታች ነው። ለበሽታው የመጋለጥ ቢጋለጥም ለሞት የሚዳርገው አይደለም። እና አንዳንዴ ማውጣት መውረድ አለብን የሚያስከትል የሚችለውንም በወጪም በስራም ይሄን በመሳሰለው ነገር። እንደውም አፍሪካውኖች ቅድም ጠቅሼው ነበር፣ አፍሪካውኖች በመናደርገው አንዳንድ በመናደርጋቸው እንትኖች መድኃኒቱን ለማቀብ የምናደርጋቸው ምንወስታቸው እርምጃዎች ኢኮኖሚያችንን አድቀው ለችጋር እስኪዳርጉን ድረስ መሄድ አለበት ወይስ ጥያቄም ተነስተዋል። እና አሁን ደግሞ ለምንትን ለሚለው ሰው እንደው ለሚገነዘበው ሰው መቼም ዛሬ በርካታ በእንቅልፍ ላይ ጆሮ ደግፍ እንዳሁን እንሰጋለን እንጂ እስካሁን ለሆነው እንትን ተመስገን የሚያሰኝ ነው። ብዙ ሰው አልተጎዳም በሀገር ውስጥ ይቀጥላል ማለት አይደለም። ግን በአጠቃላይ ሊለከፍ የሚችለው ህዝብና ሊሞት የሚችለው ለእንትን እንትን እጅግ ውሱን ነው። እና ያንንም መመልከት አለብን። ከስራ የሚባረረው እንትኑ ቢት ማን ነው? አሁን አንድ ነገር በጭንቅላት የመጣየን ብትል እና አልኮልና ትንባሆን ይሸጣል ፈረንጁ ትንባሆ እያመረተ ምን እያለ አለምን የትንባሆም ሆነ የአልኮል ጠቃሚነት አይታይም። በሀገራቸው ግን ውስጥ ጠጡ አጭሱ ብለው አይሉም። እንደዛውም ሁሉ አሁን እኛን በተመለከተ ለኢትዮጵያ አየር መንገድ ይሄን ያህል ወዲያ ወዲህ ለሚዳክር አውሮፕላን በሀገሪቱ አንደው አንድ መኩሪያ ያላት ያችንን እንትን ያለች ያቺ አየር መንገዳችን ናት። እንደው በሀገራችን ኢትዮጵያን የምታስነሳ አንድ
ትክክል።
በገንዘብም ባለፈው ወር መሰለኝ የሰማሁት ወደ 520 ሚሊዮን ዶላር አጥተናል የሚል ጽሑፍ አንብቤያለሁ።
ትክክል። እኛም በዜና ዘግበነው ነበር ባለፈው ሳምንት። አዎ ትክክል።
አዎ። እና ይሄንን ስንመለከት እንዴ የምናደርገውን እንትን ማለት የሚኖርብናል። እንደውም እኔ ከዚህ የበለጠ ኢትዮጵያ አየር መንገድ በዚህ በምንም ሊወቀስ አይገባውም ባይ ነኝ። ሊወቀስ የሚችለው መንግስት ዛሬ አዲስ አበባ ውስጥ በብርድ የአዲስ አበባን ከተማ ከከተማ ዳርቻን ሆነ ዳር ያሉ ህጋዊ አይደላችሁም ብለው ተብለው ቤት ሰርተው 10-15 ዓመት የቆዩን ሰዎች ከትላንት ወዲያ እንደውም ነፍሰ ጡር በወለደች ቀን በዛ ሳቢያ በኒሞኒያ በሳምባ ምች የሚያልቀው ህዝብ የትየለሌ ነው። በሌሊት ለሌሊት ቁር ተጋልጦ የማይገለጸው ትልቁ ወንጀል ያ ነው። እና አይሮፕላኑ ዛሬም በነገራችን ላይ ይህን ያልኩትን የጭነት እንትን በአህጉሪቷን ቀጥ አድርጎ ህክምናም ይህን የሚያደርገው የኢትዮጵያ አየር መንገድ ነው። በዚህ ሊወቀስ አይገባውም በረራ እንትን በማድረጉ ማለት ነው። እኛ ሀገር ውስጥ እንግዲያው ከተጋለጠ ከተባለ በርካታ ሰው ሊጋለጥ በቻለ ነበር። ምክንያቱም በርካታ በየእንትን ውስጥ አንድ 20 ሰራተኛ አለ የኛ ኢትዮጵያ አይሮፕላን እንትኖች ውስጥ ማለት አስተናባሪና ፓይለቶቹ ቴክኒሻኖቹ ምኖቹ በሰራተኛው ብዛት እንኳ እኛ ጎን ያለችው ጅቡቲ ከውጭ ብዙ የምትጋለጠው ከኛ ወደ 10 ጊዜ ያህል የበሽታ ማን የተለከፉ ሰዎች ቁጥር አለባት። ስለዚህ ይሄንንም ማዛመድ ይኖርብናል ማለት ነው።
ትክክል ነው ትክክል ነው ዶክተር ደብሩ። እኛ ሀገር ውስጥ ያለው ችግር ከዛ የከፋ ሌላ ብዙ ችግር አለ። ሜካናይዝድ የሆነ ጦር ወደ አማራው ክልል ሄዶ ፋኖን አጠፋለሁ ብሎ ሌላ ሰቆቃ እየፈጠረ ነው። በረሃብና በችግር የሚያልቀው ማአት ነው። በፖለቲካ መብጥሰት የሚታሰረውና የሚጎሳቆለው ተወች የሚደረገው ማአት ነው። ይሄ ሁሉ እንዲድበሰበስ አርስቱ ወደ ሌላም እንዲሄድ ጭምር የሚያደርጉበት ሁኔታ ነው ያለው አሁን የሚታየው ያለውና የተገለጽከው ትክክል ነው። እስኪ ወደ ሌላ ጥያቄ ልውሰድህና የኔን አንድ ጥያቄ ልጨምርበት። ትንሽ ለየት ይላል ከዚህ ከኮሮና ቫይረስ ወጣ ልበልና በአግራችን ኢትዮጵያ ጽንፈኞች ዙፋን ላይ ከወጡበት ጊዜ ጀምሮ በአማራው ላይ ዘግናኝ ግፎች እየተፈጸሙ ናቸው። በቅርቡ ብዙ የአማራ ወጣት የዩኒቨርሲቲ ተማሪዎች ደብዛቸው እንዲጠፋ ተደርጓል። ውንብድና ተካሂዶባቸዋል። ለዚህም ወንጀል አገዛዙ ሙሉ በሙሉ ተጠያቂ ነው ብለን እናምናለን። በህዝቡ መካከል ያለው ዝምታ ግን እንዴት ትመለከተዋለህ? ምንስ ቢደረግ ዓለም አቀፋዊ ይዘት ማስያዝ ይቻላል ትላለህ? ዶክተር ደብሩ እስኪ ሐሳብህን አጋራን። አመሰግናለሁ።
አዎ እሺ። እኔም እንዳንተው እንትን ይሉታል በእንግሊዘኛ እንኳ ብዙ ጊዜ እንደው እንትን አልልም ኢምፖተንት ሬጅ ይለዋል። እንዲሁ በእጅህ ከአቅም በላይ የሚመስል እና ንዴት እና ዛሬ የሚደረገው ነገር በተለይ እንዳልከው አማራ በተባለው ክልል ከ50,000 በላይ ጦር ነው ያዘመተበት። ማን ነው ነቢዩ? ነቢይ ነው ተነቢይ ተብሎለት የለም ያው እየተብሎለት ነቢይ የተባለው ሰውዬ 50,000 ሰራዊት። እንግዲህ እንደው እግዚአብሔር ያሳይህ ወርቁ፣ ወለጋ ተባለበት ቦታ ኦሮሚያ የሚባለው ወረራ የተያዘ ምድር ቅድም እንደጠቀስከው ወደ 50,000 በላይ በተለይ የአማራ ተወላጅ ተማሪዎች እንዲባረሩ ተደርገው የዛሬ 2-3 ወር አይት በበላ ማን ዳዋ ተመታ ነው ጀዋር የተባለው ሰውዬ ወታደሮችን ዘበኞችን ሊወስዱብኝ ነው ባለ በእነኛ ጭንቅላት
ተከበብኩ ያለበት ተከበብኩ ያለበት
ይሄን ያላል መሰለኝም ወይም ይሄን አለ ሲባል አልሰማሁም። የእነኚህ ሰዎች ጭንቅላት አብይ አህመድ የተባለው ሰውዬ ወታደር ወይም ለማው የተባለው ወታደሮቹን ዘበኞቹን ሊያነሳበት ቃጣ በተባለበት ኃጢአት ምንም ያልበደለ ያልታጠቀን አማራ ከሺህ በላይ ጨፍጭፈው 86 ነው እንዲህ ሰዎች የሞቱበት 90 በላይ ሞተዋል። ይሄ ሲደረግ አንድ ሰው ለፍርድ አልቀረበ። የአማራ ተማሪዎች 17 ታግተው እንደውም የተጋቡት ጋር በራሳቸውን ያገቱ እስከ ማለት ድረስ ራሳቸው አማሮች ራሳቸውን አግተው ጠፉ። ይሄን እያላገጠ ይሄን በሚደረግበት ሁኔታ ከባንክ በላይ ተዘርፎ ሹማምንት የመንግስት ተብዮች እየተገደሉ ከነሱ ጋር ሰንጋ እያረደ ማነው እርቅ ተብሎ እርቅንትን ማነው
ሽምግልና
ውክልና እርቅና አድርግ ብንብስ ተብሎ በሚባልበት ጊዜ የአማራ ወጣት በገዛ ብረቱ ስርዓት ባስከበረ ፋኖ በተባለ አንዳች ነገር ምናልባት ጥቂት ባለጌዎች መንግስት ተብየው እንደሚባለው የሚደግፋቸው ወሮበሎች በከተማ ውስጥ አንዳንድ ችግር ፈጠሩ በተባለበት እንትን አዲስ አበባ ውስጥ ከዛ የበለጠ ስንት ግፍ አዲስ አበባ ውስጥ ሰው ብዙ ነገር በሚደረግበት ሁኔታ ሰበብ ተፈጥሮ ፖሊስ ሊገታው የሚችለውን ውንብድና ከተባለ እንኳ አማራን ለምን ገና ወጣቱ ተንቀሳቀሰ፣ አማራ ለምን ብድግ አለ፣ ያውም አዲስ አበባ ረግተው የማያውቁ ልጆች ጎንደር ውስጥ ስርዓት ባስከበሩ የአባታችን ርስት መመለስ አለበት የሚል ትልም ስላላቸው ብቻ 50,000 ሰራዊት በአገሪቷ ውስጥ ከቤት አትውጡ በሚባልበት ጊዜ ህዝብ ሰራዊት ያፈሰሰበት ነው እንዳልኩት ቅድም ይሄ በሚባልበት ጊዜ አዲስ አበባ ከተማ ውስጥ በተለያየ አማራ የሚባለውን እና ሌላውን ነባሩን ኢትዮጵያዊ ከአዲስ አበባ አካባቢ 10 15 አመት መሬት ገዝተው ከገበሬዎች ቤት የሰሩን ሰዎች እያፈረሱ አደባባይ ላይ በብርድ በሳምባ ምች እንዲያልቅ ሲደረግ አማራ ላይ አዝምቶ ደረሴ ላይ ሰዎች ገደሉ። በጌምድርም ላይ እስከ ዳባት ድረስ ሄደው ትልቅ መሳሪያ ተኩሰው ደግነቱ ሳልሞተም እንጂ ምን ያላደረጉት ነገር አለ? ይሄ በሚሆንበት ጊዜ ደግሞ ጉሙዝ የሚባለው ቦታ የታሪካዊ የአማራም ቦታ ባለፉት ቀናት በርካታ አማሮች ተገለዋል። 28 አካባቢ እየተበለቱ እየተገደሉ
ትክክል
700 ከብት ተዘርፏል። እዛ ያለ የፌደራል ሰራዊት የሚባለው ከሄደ ጀምሮ አማራውን ብረት ማስፈታት እንግዲህ አንድ ሰው ራሱን መጠበቂያ ብረት ተነፍጎት የሚያጠቃው ፌደራል የተባለው አማራውን በቀስት እንዳይሆኑ እየተሆኑ ሚስቶቻቸው እየተደፈሩ የሚገደልበት ሁኔታ ላይ ነው እንግዲህ ጦርነት ያለበት። እንደኔ ከዚህ የበለጠ ጦርነት ምን ሊገጥም ይፈልጋል? ጦርነት ታውጆበታል በአማራው ላይ
ትክክል
ማለት ግልጽ ሆነ። የኛን ዘመዶች ደጋግሜ እንደማነሳው 52 ዘመዶች ካርርጌ ወያኔና ኦነግ ስልጣን ላይ የመጡበት ጊዜ ከተፈጁ አማራዎች መካከል ነበሩ። እነኚህ ሰዎች አንዱ እንደው ምን ለዚህ ላደረጋቸው ብዬ ስጠይቅ የሰሩት ነገር ያባነናቸዋል። ኢትዮጵያ መንግስት ሊመጣ አብዩም ሆነ ስልጣን ላይ ያለው መንግስት ለፈጸመውና ላስፈጸመው ወንጀል መጠየቁ ስለማይቀር ከሀገር ሽያጭ ጀምሮ እስከ ዘር ማጥፋት እንግዲህ ትልቁ ወንጀል ሀገር መሸጥ ነው። የሀገሪቱ አንዳር ድንበር የሸጡ የኢትዮጵያን ሰራዊት የበተኑ 100 አመት የፈጀን የኢትዮጵያን ሰራዊት ያገለገለን እንትን ያንተ ቋሚ ያጠፍ ወንጀለኞች ስልጣን ላይ አሉ። እንገምተው እኔ ገና ለገና ያማራው ፋኖ ብድግ ማለት እንዲሁም ፈሪ ስለሆኑ ፈሪዎች ናቸው ስራቸውን የሚያውቃሉ። ያ ያባናቸው ካልሆነ በስተቀር ወጭም የሚያስከትለው እንትን ድፍን ያማራ ህዝብ ጦርነት እንደተገጠመበት እንትን ለአማራ ጦርነት እንግዳው አይደለም። ይሄ ታጋሽ ካመረረ የሚመለሰው ነገር አይኖርም። ስጋታችን የሚያነበር ብዙዎቻችን ያባር ሆነ ግን ዛሬ እቤቱ መጥቶ ለዳር ሲሳሱ የማሉን እነሱ ሆኖ እዚህ ከደረሰ የሚከተለውን መቼም መገመት አዳግትም። ለአማራው ከዚህ ባሰ ነገር አይገጥመውም። ይህን ያህል ሚሊዮን ህዝብ ያለቀበት ህዝብ ነው። እንግዲህ ተንጋሎ አገኙት። ዛሬ ተንጋሎ አይታረድም አይመስለኛል። ባጭሩ
ትክክል ትክክል። እስኪ ወደ ተኮላ ልመልስ። እሱም አንድ ሁለት ጥያቄዎች አሉ እነሱን እናስተናግዳለን። እሺ እሺ። ታንክ ዩ።
ተናስተልኝ ዶክተር ደብሩ እንደገና እስቲ አሁን ባልከው ዙሪያ ላይ እንደገና እስቲ ልመልስ። በዚህ በኢትዮጵያ ፖለቲካ ላይ ከዳሰስከው እንትን አንጻር እንደው በአፍሪካ ሀገሮች ውስጥ አንተ ብዙ ሀገሮችን ዙራሃል ነው ያው ለበስራ ጉዳይ ተንቀሳቀሳለና የኢትዮጵያ ፖለቲካ ውጥንቅጥ ሁኔታ አንዳንድ ሀገሮች እንዴት እየዘገቡ ነው ባምዶቻቸው ላይ? ይሄንንም መቼም ኢትዮጵያን ድሮ በቆየው ዘመን የነጻነት አርማ ለአንድ ህዝብ ነጻነት ተጋርሎ ተምሳሌነት የነበራትን ሀገር ብዙ መሪዎች እንደማምለክም ደረጃ ደርሰውባት ነበር። ግን በአሁኑ ዘመን የመጣው ትውልድ ስልጣን ላይ ያለው ደግሞ እንዲህ አይነት ነገሮችን በታሪክ አገናዝቦ ትምርት የሚወስድበት ቦታ ደረጃ ላይ አይደለም መሰል ያለነውና ምንድነው የሚሰጧቸው አስተያየቶች? ይሄንን ሲሰማ መከፋፈሉን እርስ በርስ ጦርነቱን የመሳሰሉት ይዳስሷቸዋል ባምዶቻቸው ላይ? እስቲ እንደው ላለመጨረስ ብታጋራል።
አይ ትክክል ጥሩ ጥያቄ ነው። ይሄን አይሰማም እንደምታውቀው የበርካታ ሀገሮች የዜና አውታሮች ወሬያቸውን የሚያገኙት ከምዕራባውያኖች የዜና አውታር ነው። ምዕራባውያኖች ዛሬ ብቻ አይደለም የኛን እኔ እንግዲህ በኖርኩበት እንትን ውስጥ ወደ 40 አመት ከሀገሬ ውጪ በመኖርበት ጊዜ እንደንቀይ ነገር ነው። በወረንጦ ተለቅማ የሌላ ሀገር አሁን እነ ደቡብ አፍሪካ አንድ ነገር በሚደረግበት ጊዜ የጠሉትን ሀገር መሪ ለማብጠልጠል የማይነገር ነገር የለም። ኢትዮጵያን በተመለከተ ግን አውሮፓን በነበርኩበት ጊዜ መንግስቱ የሶሻሊስት ነው ተብሎ በሚባልበት ጊዜ የሶሻሊስት እንትን አነብ ነበረ ትራቭዳ ተብሎ እዛ በዶች እንትን ምንድን ነው ላይድ ይሉታል። እውነት ማለት ነው ያው ከመዳም በራሽያ እውነት ማለት ነው። እና የሚገርም ነገር ነበረ እንትን የለም ኢትዮጵያን የሚመለከት ነገር በእኛ ላይ ያን ያህል ወጣቶች በሚገደሉበት ጊዜ እግዚአብሔር ይመስገን ከእንትኑ ሶስት ወር እንዲቀደም ብዬ ነበር በዚህ በያፓ በምን የሚፈጁበት እንትን ባለበት ጊዜ ቀረብ ብሎ ነበር የወጣሁት በ68 ከሀገር እና የምዕራቡ እንትን በአጠቃላይ ኢትዮጵያ ላይ አቅል ያደረገ ነው የሚመስለው። ኢትዮጵያን በሚመለከት ነገር ያ ሁሉ ግፍ ሲፈጸም ወደ 1 ሚሊዮን ህዝብ ነው ግማሹ ይባል የነበረው በመንግስቱ ጊዜ አለ ከሚባለው ያ ሁሉ ነገር ሲደረግ ያን የሚመጥን ነገር ምንም ነገር አይወጣም ነበር። የአፍሪካውያኖቹ እንትን ከነኛ ነው እና ብዙ ወሬ የሚገኘው ኢትዮጵያ ውስጥ ለሚደረገው ነገር አሁን ከማገኛቸው ምሁሮች መስት እንትን ይደነቃሉ። በጣም በጣም ይገረማሉ። እንዲህ አይነትም አለ ወይ ብለው እስከዚህ ድረስ ነው እንግዲህ የኢትዮጵያ የአፍሪካኖቹ ምንነት ለማየት የሚቻለውም አንዱም ይህን ቴዎድሮስ የሚባል የዓለም መንግስታት የጤና ጥበቃ አድርጎ ሲላክ በርካታ እኔን መሰሎች ይህ ሰው ስራውን የማይመጥን በብዙ ወንጀል ይፈለግ የነበረ ማንም ጉዳይ ባይለውም ወንጀለኛ እንደው በሙያውም በኩል ሐኪም እንዳልሆነ እንኳን የዓለም የጤና ጥበቃ ድርጅት ሊመራ ቀርቶ በየሀገሩ እንግዲህ ወደ ከ90% በላይ አገሮች ውስጥ ውክልና ለዓለም መንግስታት የጤና ጥበቃ ማን ነው የዓለም መንግስታት ጤና ጥበቃ የዓለም ጤና ጥበቃ ድርጅት ማለት ነው። በእነኛ ሀገሮች ወኪል ሁሉ በትንሹ ሐኪም መሆን አለበት። ይሄን ጥሰው ያደረጉት ምዕራባውያኖች ናቸው እና አፍሪካውያኖች አብረውት ይሄን ሰውዬ ምንነቱን እያወቁም እና ነገን የሚያስታውሱ ሰዎች አይደሉም። በኃይለ ሥላሴ ጊዜ ነጻነታቸውን ሊያገኙ በሚችሉበት ጊዜ አይሮፕላን እየተላከ ከሀገራቸው ወደ ኢትዮጵያ ሄዱ የነበሩ ሰዎች እንኳን ሳይቀር እሳቸው ከስልጣን ላይ ሲወርዱ የአፍሪካ ማን ነው የአፍሪካን አዳራሽ በሚቋቋሙበት ጊዜ የኃይለ ሥላሴ እንትን አሁን አይደለም እንደተቋቋሙ እንዴት ኃይለ ሥላሴን የመሰለኛን ያቋቋመ ሐውልት አይቆም እንኳን ያላሉ ናቸው። እኔ በእነሱ ላይ ብዙ እንትን የለኝም በነገራችን ላይ። ስለዚህ በግል የሚያውቁ ሰዎች የሚቆረቆሩ ይኖራሉ። ግን ፈረንጅ እንደሚለው እንትናቸው ውስጣቸው እጅግ አጭር ነው። የረጅምም እንትንም የላቸውም በተለይ አሁኑ እንትን። ስለዚህ የሚያውቁት አይደለም እንጂ ኢትዮጵያ ውስጥ የሚደረገው ነገር መቼስ የማያሳብደው አፍሪካዊ ኑሮ ባልተገባ ነበር። ከአንድ ኢምንት ነገድ የመጣ ነጮች ስልጣን ላይ ያመጡት ይሁን በደግነትን ብሎ አገሪቷን ከፋፍሎ በአለም ላይ አገሪን የከዳገር ስርዓት ሰዎች አንድ ሞት አይደለም የ30 የ40 እድሜ ያህል ሞት ነው የሚሰንትን የሚፈረድባቸው
ይሄን ያደረጉ ሰዎች ናቸው ዛሬ ስልጣን ላይ ያሉት። እነኚህን ነው እንግዲህ የኢትዮጵያ መንግስት እነኚህን ትቶ ነው ፋኖን እነኚህ ወጣቶች በገዛ ብረታቸው ተያሉትን እነ ጌታቸውን የመሰለ ነፍሰ ገዳይ እነ ጀዋር የተባለውና መሰሎቹ ነፍሰ ገዳዮች ያንከባከበ ነው እንትን የሚያደርገውና በኔ በአፍሪካኖቹ ምንም እንትን የለኝም። ዋናው ነገር በጨም የገዛ ህዝቡ ነው ማለቴ ለዚህ እንትሩ የኢትዮጵያ ህዝብ አማራው ነው መሟሟት ያለበት ባይነኝ እንጂ የነኝ እንትን የናር እንትን ይላል ያውቁታልም እንጂ ይሄንን እኮ የሚያደርጉት ምዕራባዎቹ ናቸው ያውቁታል። እንን ማውቁት ነገር አይደለም። እኛ ከምናውቁ አላነሰ እንደሚያውቁ እርግጠኛ ነኝ እኔ ምዕራብ ሰላዎች እዛም ምን ያደርጋል ስራቸው ያለም እንደ ኢትዮጵያ ውስጥ በቁጥ ያውቁታል እና እንደዚያ ነው።
አበዛች አግበቸው በኢትዮጵያ ያልተሰራ ሸፍጥ የለም ያልተሰራ ወንጀል ያልተፈጸመ ወንጀል የለም ላለፉት 30 አመቶች እንግዲህ ይሄንን በታሪክ ቢዘግቡት ይኖራሉ። ሁሉም ስልጣን ላይ የመጡትም አጋሮቻቸውም ጥቅመኞቻቸውም የወንጀል ተሳታፊዎች ናቸውና ይሄንን የሚዳኝበት ዘመን ይመጣ ይሆናልና እንደው እስቲ ወደዙ ወደ አማራው ትግል ለመልስህና ወይን ማማራ ላይ የተያለውን ሰቆቃ ሁኔታ ስናገናዝበው ቀደም ሲል ነው አፈሩ ቅለላቸውና ጀነራል አሳምነው ጽጌ አማራው ተከቧል የሃይማኖት አባቶችንም ሽምግልና ያረጋችሁት ከመትሉ እንደ አቡነ ጴጥሮስ ሆናችሁ ለፉ ብለን ተናግረን ተሰው ብሏቸው ነበር። ይሄ መሬት ጠብ የማይል ንግግር ነውና ዛሬ እየተደረገ ያለው ያው ኦፒዲዮ ኦነግ አብይ ከወያኔዎች ጋርም ተናቦ እንደሚሰራ ነው ብዙ ምልክቶች አሉትና መቀራመትን በቅድ ያረገ ነው የሚሉ አሉ። ለምሳሌ ያው ሰሜን በዚህ በወልቃይት መሳሰሉትን ራያ እንደዚህ ለማጽደቅ ለወያኔዎች በጎንደር በኩል ደግሞ የወያኔ ክንፍ የሆኑትን ንቅማንትን ማካለል በደቡብም በኩል አሁን የመተከል ሜላ ማካባቢም እየደረገው ጦርነት ሁሉ ለኦነግ መስፋፋት እንትን ለማድረግ ነውና እነዚህ ነገሮች ስናገናዝብ ያማራው ህልውና ከፍተኛ እንጥልጥል ላይ እንደወደቀ ነው የሚያሳየውና አሁን ይሄን ሁኔታ ስናይ እንደው ክተት ብሎ መጥራት ነው እንጂ አማራጩ ሌላ ነገር አለው ለአማራው የቀረው ነገር አለው የሚዳኘው የለም የሚመሸመግለው የለም ሊያጠፉት ነው የመጡትላቸው ክተት ብሎ መተናነቅ ያለበት ይመስለኛል። እና በዚህ ዙሪያ መስጠት አስተያየት አለ
እንግዲህ አየህ እኔ ወሸም ያማራውን ተላላነት ነው ምለው የዋህነት ከገደብ ያጣ እንትን ነው ለረጅም ጊዜ ሲታለል ፕሮፌሰር አስራት የሞተለትን አቋም ማን ነው አላማ ይሄን አላማ ተንከባሎ ቆይቶ ዛሬ በአማራው ትግል ወያኔ ላንዳስታም ቢሆን ወደዛ ወደ እንትናቸው እንዲኮበልሉ ያደረገው የአማራው ትግል ሆኖ እነኚህን ሰዎች አምኖ ይሄን መንግስት ብሎ ይሄን ያህል ግፍ ይፈጽሙ የነበሩ ሰዎች ኦነግ ወያኔ እና አገልጋዮቻቸው በአማራው ስምም ሆነ በእንትን የነበሩት ሰዎች ይሄን ሁሉ ግፍ የፈጸሙን ሰዎች ምሮ ያድኑናል ብሎ እጁን መስጠቱ እንደው የሚገርመኝ ነገር እኮ ነው። አሁን በጣም የሚደንቅ ነገር ነው። ካሁን ወዲያ ምንም ያዋጣው የሚችለው ነገር የለም። ምንም ያላደረገን ወጣት አማራ ጦርነት ሲያውጅበት ከዚህ የበለጠ ምን ትርጉም አለው? ጉሙዝ ኦነጉም 98 በመቶ ኢንቨስተር ተብሎ ትግሮች ናቸው። እዛ ጉሙዝ የተባለው የአማራውን አስመርስት አማራው በህዝብ ቁጥር አንደኛም ሆኖ አማራ ትምህርት ቤት አስተማሪ አሁንም ምንም ነገር የለም። ያቺ ጥሩ የሚኖርባት ያቺ እንኳን ህክምና እንኳን ትምህርት ቤቶች የህክምና የሆነ መማሪያ ቦታ ለተወላጅ ተብሎ አምስት ነገር ነው ያለው። አማራ የለም ትምህርት ቤት ልጆች ሲመዘገቡ ነገዳቸው ሲገለጽ በርካታው አማራ ባገሪቷ በርካታው ህዝብ ያለው አማራ ሆኖ አማራው ሌላ ተብሎ ነው አማራ እንኳን አይባልም። ይሄ በገዛ መሰሪያ የገዛውን መሰሪያ እንዲቀማ ተደርጎ ራሱን እንዳይጠብቅ መንግስት የሚባል ተጠባቂ የለበት የፌደራሉ እንትን አብሮ እነሱን የሚከጅበት ሁኔታ ላይ ከዚህ የበለጠ ጦርነት ምን አለ? አረንጌ እንደነገርኩ ዘመዶቻችንን ፈጅተዋቸዋል። ዛሬ የ12-13 ዓመት ሴት ልጅ አማራ የቆቱ ቆቱ ማለት የአረንጌ ኦሮሞ ስም ነው፣ አራሽ ማለት ነው። አይኑን ከጣለባት አማራ ማግባት ትልቅ እንትን ነው። ደብድቦ አባቷን አስሮ ገሎ ደፍሮ ልጇን እንትን ይላል። ይሄ በየቀኑ የሚኖሩት ኑሮ ነው። ከአስር አስራ አንድ ዓመት ከሞላት በኋላ በርካታውን ሀረርጌ የቀሩ ዘመዶች ልጆቻቸውን ትምህርት ቤት አይልኩም። ገጠር ያሉት ስለሚጠለፉ ስለሚደፈሩባቸው እንግዲህ ከዚህ የበለጠ ጠላትነት ከዚህ የበለጠ ጦርነት ጦርነቱ ከታወጀ ቆይቷል። የታወጀበት ሰው ለማመን አለንፈልጉ ነው የኔ ግበኔ ግምት እንጂ ዛሬ ይሄ ሁሉ ግፍ ሲፈጸም በትንሹ ልታጠቅ ፍጥቁን የሚቀማበት ሀገር በዓለም የሌለበት እኔ በኖርኩባቸው ሀገሮች ሁሉ ፍጥቄ እንዳማረ ነው ውጪም ሆኜ። እንግዲህ ሰው በአገሩ ጠላት ነህ ብሎ ተከቦ 98% የሚሆኑት ትግሮች እነሱ ናቸው ጉሙዞቹን እያስታጠቁ ይህን ግደል ይህን አትግደል የሚሉ ዛሬ ናጠው የሚኖሩ እነሱ ናቸው። የአማራውን መሬት ቀምተው በከፊልም ኦነግ ሊያቋቁሙ ነው መንግስት ሊያቆሙ ነው እነሱ ማቅዳቸው የትግሬ መንግስት የኦሮሞ መንግስት እና ነባር ኢትዮጵያኖች እንግዲህ አማራው ተበጣጥሶ ምኞታቸው ይሆናል። አማራን የሚያል ህዝብ እንግዲህ እንዲህ ወረዳ ወርዶ እዚህ መድረሱ ራሱ ሊዘገንን ሲገባ አንገቱን ይሰጣል የሚል እንትን የለኝም። ያው የተፈራው ምሬት መፈንዳቱ አይቀርም። ለማንም አይበጅ ይሄ ለማንም አይበጅ የበለጠ ለባላንቶቹ ለአማራ ባላንቶቹ አይበጅም። እንዴት ይሶጥሶ የነደደ እንደሆነ ያመጣ ቦታ ወዴት ይሆን ነው እና እንግዲህ ከዚህ የበለጠ ሞትንም ለምዶታል። ምንም እንግዳ ነገር የለውም። ለአማራው የሚቀርለት ውርደት ብቻ ነው። ካሁን ወዲያ ሞትማ በየንትኑ ነው እንትን ቢለው
በጣም ጥሩ በጣም ጥሩ። ቻይነትና ይቅርባይን ነበስቷል። እንግዲህ አማራው ምን እስከ እንደሚጠብቅ ለመረዳት ያዳግታል። እስቲ እንግዲህ የዶክተር ደብሩ በእውነቱ ሰፊ ውይይት ያደረግነው እናው ለማጠቃለያ ሐሳብ በኮሮና ወረርሽኝ ዙሪያ የሚሆን በኢትዮጵያ ፖለቲካ ዙሪያ ምሰጠው ማጠቃለያ ሐሳብ ካለ እድሉ ልስጥና በዚህ እንሰናበታለን።
እሺ እንደው በትንሽ ስለ ኮሮናው ግን ተመሳሳይ ሁኔታ የዛሬ 102 ዓመት ተከስቶ ነበር። ይሄ የዳር በሽታ ስፓኒሽ ፍሉ የሚባለው ያኛው ከዚህኛው የሚለይበት የተለከፈው በርካታ ያልቀ ስለነበረ ነው። ያኛው እድሜም አይለይም ነበር እና በነገራችን ላይ ኃይለ ስልጣን ወይም ታመው መዳናቸውን ታሪካቸው ላይ ተዘግቧል። በዛ በሽታ እኛም ሀገር እንግዲህ 17 ወደ 19 ሺህ ሰው ሳይልቅ አልቀረም። ወደ 50 ሚሊዮን ህዝብ ነበር። ከሁለተኛ ዓለም ጦርነት ካለቀው ህዝብ የበለጠ ወይም ተመሳሳይ ነው አለቀ የሚባለው ወደ 50 ሚሊዮን ነው። ሁለተኛው ዓለም ጦርነት ያን ያህል ነው አለቀ የሚባለው። እንግዲህ ያኛው የመጀመሪያ ዓለም ጦርነት ጊዜ ነው እንትን እና እንዳለቀ ነው። 14 ጀምሮ 18 ነው ያለቀው እንደዛ አካባቢ ነውና በሽታው እንግዲህ የሚገባና የሚወጣበት በአንድ እንትን ነው ማለት ብዙ ጊዜ ልብ በትንፋሽ ነው ብዙ እንትን የሚለው። አሁን ይህን ሰሞን አንድ የቻይ ማነው ጃፓን ተመራማሪዎች ኤሌክትሮን ማይክሮስኮፕ ይሉታል። ኤሌክትሮን ማይክሮስኮፕ እጅግ ረቂቅ የሆኑ እንትኖች የሚያሳይ ነው። ለምሳሌ ናኖሜትር የሚለው የአንድ ያቺንትን የአንድ ሜትር 9 ቢሊዮንኛ ነው። በጣም ረቂቅ ናት ማለት ነው። እና እነኚህ ረቂቃ ነው አሳት ውሃ ቋጠር ስለሆኑ ብዙ ጊዜ ሰው በሚናገርበት ጊዜ በሚተነፍስ በሚያስነጥስበት ጊዜ ግፋቢን 2 3 ሜትር ቢሄድ ነው ከዛ በኋላ ዱብ ይላል ከበድ ስለሚሉ። አሁን ያደረጉት ጥናት በዚህ በኤሌክትሮን ማይክሮስኮፕ ሰዎች ሲያስነጥሱ ሲናገሩ አጠኗቸው አንድ ክፍል ውስጥ እና ያንተን ለረጅም ርቀት መሄድ መቻሉን ትንንሾችም ትልልቆችም ብቻ አይደሉም ትንንሽ ጥቃቅን እንትኖችም ውሃ ቋጥረን ለረጅም ርቀት ምናልባት 10 20 ሜትር ያህል ፈንጠር ሊሉ እንደሚችሉ ሰው በሚነጋገርበት ጊዜ በተለይ በሚስልበት በሚያስነጥስበት ጊዜ ያን ያህል ሊርቁ እንደሚችሉ ነው ያስገነዘበው። ስለዚህ ሰፋ ባለም ቦታ በሽታው ሊተላለፍ መቻሉ ነው የሚያሳስበው። እንግዲህ በሽታ አንድ ለተክሰው የሚገባ ነገር አለ። ማንኛውም ተላላፊ በሽታ ሶስት ነገሮች መሟላት አለባቸው። አንድ ሰው ያን በሽታ ለመለከፍ በሽታውን የሚፈጥሩት ሕዋሳት የተወሰነ ቁጥር ሊሆኑ ይገባቸዋል። ለምሳሌ 1000 ቫይረስስ እንትን እንበለው ለምሳሌ አይደል በሽታ ሊፈጥር ሲችል ለ10 ብንጋለጥ ሰውነታችን ራሱ ሊቋቋመው ይችላል። ለ50 ብንጋለጥ ሊቋቋመው ይችላል። ስለዚህ በሽታውን የሚፈጥሩት ሕዋሳት ቁጥር መግዘፍ አለበት በሽታ ለበሽታው ለመለከፍ መቻል አንዱ ምክንያት አንዱ ያ ነው። ሁለተኛው እንግዲህ ራቅ ያለ ሰው ፈንጠር ያለ ሰው ጥቂት ቫይረስ ነው የሚያጋጥመው ማለት ነው። የመለከፍ እድሉ ዝቅ ይላል። በሽተኛው በሽታውን የሚያስተላልፈው ሰው ካለበት ቀረብ ብሎ የቆመ ሰው የመጋለጥ እድሉ ከፍ ይላል። ምክንያቱም የቫይረሱ ብዛት በርከት ስለሚል በቀረበ ቁጥር በራቀ ቁጥር ደግሞ ያንሳል የመለከፍ እድሉም ያንሳል ማለት ነው። በደንብ ገለጽኩት?
አዎ በጣም ቁጥሩ አከራው።
ሁለተኛው ደግሞ ስልት በሽታውን የሚቀሰቅሱት ሕዋሳትም ራሳቸው የራሳቸው ባህሪ ያላቸው አንዳንዱ ልክ እንደማውን እንደ ክፉ ውሻ ያዘው ሁሉ የሚነክስ አለ የደረሰበትን እነኚህ ቫይረስ ይሉታል። ጠንከር ያለ ባህሪ ያለው ማለት ነው። ወበዝ ልበለው የሚናከስ ያ ባህሪ አለ። ሰነፍም አለ ባንሳው በደከመ ቫይረስ ቢለከፍ የመለከፍ እድሉ ዝቅ ይላል። ጠንካራ ቫይረስ ከመለከፍ ይልቅ ስለዚህ የቫይረሱን ባህሪ ነው። ውሎ ባደረቁት ቫይረስ ከህዝብ ከሰው ወደ ሰው በተላለፈ ቁጥር አንዳንዴ የመለወጥ ባህሪ አለ። ይሄን ኢንፌክሽን ይሉታል። ባህሪውን ይቀይራል። ግን በአጠቃላይ በሽታው እንትን ይያለ ነው ትንሽ እየለዘበ ነው የሚሄደው ከጊዜ ብዛት። ያ ሁለተኛው እንትን ነው። ሶስተኛው ደግሞ አይነተኛ ባህሪ በሽታ ለመለከፍ የሚለከፈው ሰው የጤንነት አቋም ነው። የመከላከያ ኃይል ነው። መከላከያ ኃይል ኢሚዩን ሲስተም ይሉታል። እና ለምሳሌ ጤነኛ የሆነ ሰው የሚበላ የሚጠጣውን በቅጡን ትንሚል ክብደቱ መጠን አግባብ የሆነ ለቁመቱ ልክ የሆነ እንትን ቦዲ ማስ ኢንዴክስ ይሉታል። በእንትን ተመጣጣኝ ክብደትና ቁመት ያለው ለክፉ ነገር ለትንባሆ ይሄን ለመሳሰለ ነገር ያልተጋለጠ ወይም ያን ልማድ ያላደረገ የስኳር በሽተኛ ያልሆነ የደም ግፊት ይሄን የመሳሰለ ብዙ የጤና ጠንቆች የሌሉበት ሰው ከሆነ በሽታው ቢለከፍ እንኳን የመታመም ምልክት እንትኑ እድሉ እጅግ ያንሳል። እና እድሜ የገፋ ወይም ህፃናት የሆኑ የመከላከያ ኃይላቸው የጎለበተ ስላልሆነ የመለከፍ እድላቸው በጣም ከፍ ይላል። እና ይሄ ነው በአጠቃላይ እንትኑ ልገልጽልህ የፈለኩት። እነኚህ ነገሮች መታሰብ ይኖርባቸዋል። አንድ ሰው በሽታ ተለከፈ ሲባል እነኚህ ሶስቱ ነገሮች ተቀናብረው ነው። ለምሳሌ የመከላከያ ኃይሉ በጣም ጠንካራ ከሆነ አንድ ሰው አሁን በአርባ በአምሳ ወይም በሰላሳ እድሜ ያለ ሰው ጤነኛ ከሆነ ለበሽታው እንኳ ቢጋለጥ የመታመም ወይም ምልክት የማሳየት እንትኑ እጅግ ያነሰ ነው። እድሜው ከገፋ ግን የመከላከያ ኃይሉም ደከም ስለሚል አሁን ለምሳሌ የሰው ልጅ እንደው ሰውነታችን ከእድሜ በኋላ ከአንድ እድሜ በኋላ እንትን እያለ ነው። አሁን ኩላሊት እንደው ለምሳሌ ላንሳው፣ ኩላሊታችን ከአርባ ዓመት ከደረስን በኋላ በየአመቱ 1% አቅሙ ስራውን የመስራት ሽንት የማጣራት መድኃኒትን የማብላላትን የመሳሰሉትን ነገሮች በየአመቱ 1% ይቀንሳል። ስለዚህ በ80 ዓመት እድሜ ወይም በ90 ዓመት ግማሽ ነው ማለት ነው የመንጥሩ ወደ ግማሽ ይሆናል። ስለዚህ የመከላከያ አቅማችንም ከጊዜ ጋር እየደከመ ስለሚሄድ ይሄን ልግለጸው ብዬ ነው። በርካታው ሰው እድሜው እየገዘፈ ሲቆንጥስል ለበሽታ የመለከፍ እድሉ ከፍ ይላል። ህፃናትም ከሆኑ የመከላከያ ኃይላቸው የዳበረ ስላልሆነ ለአንዳንድ ነገር እድላቸው ከፍ ይላል። ብዙውን ጊዜ ህፃናት ከእናቶቻቸው የሚያገኙት አለ በኢንገር የሚገባ በወተት የሚወጣ መከላከያ ያለ እድሜያቸው ለክትባት እስከሚያደርሳቸው ድረስ እንደው ባጭሩ ልግለጸው ብዬ ነው እንትኑ።
በጣም ጥሩ ዶክተር ደብሩ፣ በእውነቱ በዛሬው ዕለት ከአፍሪካን ለመዳሰስ ለሰጠን እድል ምስጋናችን የላቀ ነው። ስለ ኮሮና ቫይረስ ወረርሽኝ በአፍሪካ ውስጥ ለፈጠረው ስጋትም የመዳናችንም ወይም ህዝቡ የመዳኑን እድል አስመልክቶ ያደረከው ግምገማ ተስፋ የሚሰጥ ነው። በተለይ ደግሞ ስለ በሽታውም ደረጃና የመለከፉ እድል የገለጽከው ትምህርታዊ እንትን ነው። በሳይንሱም ዓለም ውስጥ ላልተራመድ ነው ለማይገባንም በደንብ አብራርተህልናል። እንግዲህ መላውን የሰው ልጅ ከማቱ የሚድንበት ሁኔታ ፈጣሪ እንዳመጣ ሁላችንም ጸሎት ነው። ዶክተር ደብሩ በሚቀጥለው ሳምንት ለሚከበር ስንሳይ በዓልም በሰላም ሁላችንም እንዳደርሰን ምኞታችን የገለጽን እንግዲህ በዙን ስናበታለን። በሌላም ጊዜ በሌላ ጉዳይ እንመለስ እንችላለን። ትብብር ኃይለን መልካም ጊዜ ዶክተር ደብሩ ተናስተልኝ ይላለሁ።
በጣም ጥሩ አንተንም ወርቁንም ሁለታችሁንም ተኮላ እግዚአብሔር ይስጥልኝ።
እሺ ይሁን።
በደስታ በቸሪክ ተመን መልካም መስፈል ያድርግላችሁ።
አሜን። ለሁላችሁ
ለሁላችሁ
አሜን።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የሚያዝያ 4 ቀን 2012 ዓ.ም ተምረት ወይንም የኤፕሪል 12 2020 ስርጭት ያስተናገድናችሁ ተኮላ ወርቁ፣ ንጉስ ታምራትና እኔም የቴክኒኩን ድጋፍ የሰጠሁት ወርቁ ሞላ ነበርኩ። ደና ቆዩልን ይላል። በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ። Jalo, 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 jalo.
I'm gonna show you what I'm doing.